ይህ በስቱቀን ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይናስተልም አመጫችን ይህ የምትደምጡት በስቱቀን ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አይስጥልን ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ የእሁድ ፕሮግራሙ ሳምንታዊ እሁድ ፕሮግራሙን አሁን ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንደተለመደው እንዳሳለን። በቅድሚያ ግን የዛሬው ፕሮግራማችን ዋና ርዕስ ወይም ማርስት የሚሆነው በአውሮፓ የሚዘጋጀው የኢትዮጵያኖች የስፖርት ፌስቲቫል ነው። 15ኛ አመቱ ነው። እሱን በተመለከተ ዛሬ ውይይቶች ይኖሩናል። ከተለያዩ ሀገሮች ይሄ ችግር እንሰማለን። ችግሩ መንስኤው ምንድነው? መፍትሄውስ ምንድነው? የሚለውን ለመወያየት እንድንችል እንግዶችን ጋብዘናል። የጋበዝናቸው እንግዶች ከተለያዩ አገሮች የዚህ የስፖርት ፌስቲቫል ተወካዮች ናቸው። እንዲሁም የስዊድኖቹንም ተወካዮች እንጋብዛለን። በስልክ ቢሆን ይገኛሉ ብለን ተስፋ እናደርጋለን። ከዚህ በተጨማሪ እንግዲህ ሌሎችም አርስቶች ይኖሩናል። እስቲ እንግዲህ ሌሎቹን በተመለከተ ደግሞ ሌሎ የሥራ እዚህ ባልደረቦቼ ምን እንደሚሉ እንስማ። ዘውዱ፣ ምንድነው ከስፖርት ፌስቲቫሉ በቅድሚያ ትልቅ አርስት የሆነው የሳምንቱ አርስታችን የዚህ የኢትዮጵያኖች የአውሮፓ ስፖርት ፌስቲቫል ነው። አንዳንድ ሐሜታዎችን ሰማለን። ችግር አለ፣ ተጠልፏል፣ ወዘተ ወዘተ። ይሄ ነገር እውነት ነው ወይ? እውነት ካልሆነ ለምንድን ነው የሚወራው? ስፖርቱን ለማዳከም ነው? የኢትዮጵያን አንድነት ለመስበር ነው? ወይስ በእውነት መጥለፍ የሚወዱ ኃይሎች አሉ? ጠልፈውታል ወይ? ይሄንን ማስረጃ ለማግኘት እንሞክራለን። በሌላ በኩል ደግሞ እንግዲህ ሌሎች ማርስቶች እንዳሳለን።
እዚህን ሰዓታችንን አይተን ይሄ ሰፋ ያለ ጊዜ የማይወስድብን ከሆነ ሌላም አጠር ያለ ከሀገር ውስጥ የዶክተር መራራ ጉዲና የፍርድ ሁኔታ በተመለከተ አጠር ያለ ዘገባ ይኖራል። ግን
በጣም ቆንጆ
ያለን የስፖርቱ ኢሹ ሰዓት የማይወስድብን ከሆነ ነው።
ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዶች እንልካለንና ውይይት ማድረግ እንፈልጋለን። እዚህ ስለሚደረገው ሁለተኛው መሰለኝ ባልሳሳብ የአውሮፓ
የአውሮፓ ስብሰባ የቤተ ክርስቲያኗ ስብሰባ የተዋህዶ ኦርቶዶክስ ቤተ ክርስቲያን የአውሮፓ ስብሰባ መሰለኝ ካልተሳሳትኩ ታረማለሁ። ይሄን በተመለከተ ውይይት ለማድረግ ፍላጎት አለን ስላሉን እንግዲህ እንጠብቃለን። እነሱ እንደመጡ ያንንም ከነሱ ጋር አጥር ያለው ውይይት እናደርጋለን። እንግዲህ ህዝብ የሚጠብቀው ተወዳጁ የበረከት የሁር ጨዋታም ይኖረናል አይደለም እንዴ?
የበረከት የሁር ጨዋታም ይኖረናል። ጥሩ አዝናኝ ፕሮግራም ነው።
እንግዲህ አድማጮቻችን ባለፉት ሳምንታት እናስተላልፈው የነበረው የከሰዓት በኋላው ፕሮግራማችን ተመልሶ በህዝብ ጥያቄ ምክንያት ወደ ጧት ዞሯል። አሁን እንግዲህ ሁለተኛ ሳምንታችን ነው። አድማጮቻችን በጠይቃችሁት መሰረት እንግዲህ ምንም የማይመቸን ቢሆንም አይደለም እንዴ ሁሉ ነገር ሊደላና ሊመች አይችልም። ማን ነገር በአላማ ከያስከው አላማህን ለማሟላት ስትል አንዳንድ የምትከፍላቸው ጉዳዮች አሉ። እነሱንም እንቅልፋችንን ቢሆን የፈለገውን ነገር ብለን የህዝብ ጥያቄ ይበልጣል ብለን መተናል። እንግዲህ በጠይቃችሁት መሰረት ይኸው ሁለተኛ ሳምንታችን ጧት ስናስተላልፍ፣ እናንተም ይሄንን ፕሮግራም እንደምትከታተሉ ባለሙሉ ተስፋ ነን። ለመከታተላችሁ ደግሞ ማስረጃ የሚሆነን ምንድን ነው? ፊድባክ ስናገኝ ነው። ፊድባክ ካላገኘን በባዶ ሜዳ እንደ ቁራ ጮሆ እንትን ማለት ይሆናል አይደለም? እና እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። ጥያቄዎች፣ አስተያየቶች፣ መልእክቶች ካሏችሁ ፕሮግራማችን በምናስተላልፍበት ሰዓት በስልክ ቁጥር 0819100 ከስዊድን ውጭ ያላችሁ ደግሞ 468 1910 00 በመደወል እደግመዋለሁ፣ 468 1910 00 በመደወል ጥያቄዎቻችሁን፣ አስተያየታችሁን፣ መልእክታችሁን ማስተላለፍ ትችላላችሁ። እስከ 6 ሰዓት ድረስ መልካም ቆይቷ። መብራቱ ምንድን ነው የምትጋብዘን?
ሙዚቃ ጋብዘን ያው እንገባብዛለን። ዋናው ሙዚቃ ሬዲዮናችንም ትልቁ
መገባበዝ ነው በለኝ
አይደለ? ያው ማጣፈጫችን ሙዚቃ ነው የሚሆነው ከምናቀርባቸው ሙዚቃ የተለያዩ ርዕሶች ውጪ ማለት ነው። ግን በዋናነት ቀደም ስታነሳው ትዝም ያለን ባሳለፍነው ሳምንት ውስጥ ነበረ። በተለይ ደግሞ በኖርዝ አሜሪካ የሚካሄደው ይሄ አመታዊ የኢትዮጵያ ስፖርትና ባህል ፌዴሬሽን ፌስቲቫል ሲያትል ውስጥ ለ34ኛ አመት ጊዜ ተከብሮ ነበር እና ከዚህ ቀደም ታይቶ የማይታወቅ ሁኔታ እጅግ በጣም በደመቀ በጣም ደስ የሚል ድባብ ባለው ሁኔታ ተከብሮ ነበር የከረመው እና እጅግ በጣም የሚያስደስት የሀገሬውን ማህበረሰብ በውጭ ደግሞ በተለይ ደግሞ ከአሜሪካ ውጭ ያሉ ማህበረሰቦችን ልባቸው እንዲሸፍት ያደረገ ትልቅ ዝግጅት ነበር። በሆነ
የሚገርምህ አንድ ነገር የታዘብኩት ነገር ቢኖር አንድ ህዝብ፣ አንድ ድርጅት፣ አንድ ኃይል የሚያፈርሰው የሚያዳክመው ጠንካራ ኃይል ሲመጣበት እንደምንም ብሎ ያችን ጊዜ ጠንክሮ ካለፈ ከዛ በኋላ በጣም ሀያል እየሆነ ነው የሚሄደው። የዚህ የአሜሪካውን እንትን ችግር ገጥሞት ነበር ትዝ ይለኛል። ግን ጽኑ የሆኑ ለዓላማቸው የቆሙ ኢትዮጵያውያኖች ታግለው ያንን ኃይል አሸንፈው በጽናት ስለቀሩ ይሄው ይባስ ብሎ ድርጅታቸው ጠንክሮ ኢትዮጵያዊ በሙሉ ያ ሊበትናቸው የነበረው ኃይል ራሱ ተበትኖ አሁን እንደሰማሁት አይዘጋጅም አሉ ያ ተከፍሎ የነበረው።
ለየት የሚያደርገውም አንዱ ፕሮግራም ምንድነው የሰዋን የሚባል ሌላ ድርጅት በ2011-12 የይገባኛል ጥያቄን ፍርድ ቤት ሁሉ አቁሞ
ትክክል
በሰፊው እንመጣበታለን በኋላ አቁሞ ብዙ የህግ ውጣ ውረዶች የነበሩበት ሂደት ነበረ። በተለይ 30ኛ ዓመቱን ለማክበር በሚዘጋጅበት አጋጣሚ ትልቅ ቻሌንጅ ገጥሞት ነበርና ይሄም ጉዳይ ፖለቲሳይዝ ሆኖ አንዳንድ ሰዎች በተለይ ደግሞ ሀገር ውስጥ ያለው ስርዓት እንደዚህ አይነት ትልቅ ድባቦችን አንድነት የሚሰብኩ ፕሮግራሞችን በተለያየ መልኩ ውስጥ በመግባትና እንዲፈረካከሱ በማድረግ አገር ቤት ያለውንም ልምድ በውጭ ለማሳየት የሞከረበት ሂደት ነበረ። ትልቅ የምን የእንትን አቅም ነበረው፣ የፋይናንስ አቅም ድጋፍ የነበረው ነበረ። በማን እንደሚደገፍም ያው ማህበረሰቡ ያውቋል። በኋላ ላይ እንመጣበታለን። ግን
በጣም ነው ደስ የሚለኝ ይህን በኋላ ላይ በሰፊው ብንመጣበትና ብታስረዱ ደስ ይለኛል። ምክንያቱም ይሄ ደመና አሜሪካ ላይ አንዣቦ የነበረው ዳመና አሜሪካ ላይ አንዣቦ የተሰበረውና እንክትክቱ የወጣው ዳመና አውሮፓ ላይ ያንዣበበ ነው የሚሉ ኃይሎች አሉ። ይሄ ነገር እውነት ነው ወይ በማለት እስቲ እናጣራ ብለን እንግዲህ አቅማችንን እኛም ህዝብ የማወቅ መብት አለው። ህዝብ ነው የሚወስነው። የተወሰኑ ሰዎች ስለተመረጡ ላይ ቁጭ ስላሉ እነሱ እንደፈለጉ የሚያሾሩት መሆን የለበትም የሚላለን እምነት አለን። ያ ደግሞ እውነት ነው ውሸት ነው አናውቅም። እነዚህ ይሄንን ፋክቱን ለማውጣት ነው ይሄ ሬዲዮ እንትን የሚታገለው። ዛሬ በዚህ ላይ እንወያያለን። ይሄ እውነት ከሆነ ደግሞ ይሄ ልክ እንደ አሜሪካው እንዲሰበርና የህዝብ አንድነቱ እንዲጠነክር የሚደረግበት መንገድ እንፈልጋለን። መልካም ቆይታ። ምንድነው ግን ቅድም ሙዚቃ ባልኩ መረገናችን ላይ ሙዚቃ ያለም ቋንቋ ሲባል ሰምታል?
አዎ
ሙዚቃ ያለም ቋንቋ ምንድነው የምትጋብዘን?
እንግዲህ የጃኪ ጆሲና ናቲማን
ናሲማ ናሲማ
ማን ነው የሚለየው የሚለውን
ኦኬ
አመክሪያቱን ጥያቄው
እኔ እዚህ ጋር እንንትራለኝ በተወዳጁ አርቲስት አለም ጻይ ወዳጆ የተደረሰ ምርጥ ሀገርኛ ዜማ ለኢትዮጵያን አንድነት የሚሰብክ ዜማ ስላለ ቆየት ብለን ደግሞ እሱን
ወደ እሱን መጣለን እና ሰማዋለን።
በየቦታው ላይ ስፖርት ፕሮግራማችን ላይ ስንገባም ኢቨን የሲያትልን ፕሮግራም ተከትሎ ነው ኦፊሻል የሆነ ባልሰሰተና ወደዛም ስንመጣ እንጋብዘዋለን የሚልቀር ነበር። ይቅደም ከተባለ እንግዲህ አድማጮች ማስተያየት ይስጡበት። ለጊዜው ግን በጃኪ ጆሲና በናቲማን የተዘጋጀውን ማን ነው የሚለየው
መልካም
ማን ነው የሚለየው የሚለው ፕሮንትን ዘፈን ጋብዛለን። አብራችሁን ቆዩ አድማጮቻችን።
መልካም ቆይታ።
Tonight, baby, 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 tonight, baby I'm be there.
እንግዲህ አድማጮቻችን ተመልሰን መተናል። ያው እንግዲህ እንደተለመደው አመድ ቀደመም ዘየዘለል ነው አንድ በየሳምንቱ ማይቀር የተለመደ ፕሮግራም አለን። ካርማጭ በተለይ ደግሞ ካርማጮቻችን ጋር በደንብ የሚያስተሳስረን አድማጮቻችን በመሳተፍ በደንብ በመሳተፍ የሚታወቁበት አለና ያው ትልቁ ችግሩ አመድ ካልመለስኩ ይያለ ያስቸገረን ያለበት ሁኔታ ነው። እንደውም እየደወለ መልስ እየነገረውሉ ከስ ቀርቦበታልና የሳምንታዊ የጥያቄና መልስ ፕሮግራማችን አለና ምናልባት አድማጮቻችን እንዲዘጋጁ ካንድ ቆይታ ኮይት በኋላ እናቀርበው ወይ ሳውን ጠይቀና ያሰውበት ይቆዩ የሚለው አለና እንዴት ነው አህመድ ምን ታስባለህ?
በመጀመሪያ ደረጃ እኔ ጠበቃ ቁሜ ሽንቄን ገትሬ ከራከራለሁ ለመብቴ በጣም ምዋደቅ ነኝ። ስለዚህ ጠበቃ ለመቅጠር ያሰብኩ ነው ይሄ ችሎታ ያላችሁ ይሄን መብቴ ለማስከበር በመሞክረው እንድትረዱ እላለሁ። መርሴ በለስ መብቴ እንድትጠብቁ።
ይሄን ጥያቄ እውነት ነው የምነግርህ ይሄን ጥያቄ ስንጠይቅ ለመልስ እንደምትል እርግጠኛ ነኝ። ምክንያቱም ካንተም አንዳንድ ሁኔታዎች ጋር የተያያዘ ሁኔታ ሳይኖር አይቀርምና
በጣም ጥሩ። እንግዲህ አይ አድማጮችም ይመልስ ማለታቸው አይቀርም ግን ከዚህ ሁኔታ እንትን ልበል አልመልስም በቃ
ሰምታል ዘብዱ
አልመልስም።
እንግዲህ አርባጮቻችን
ያቀው ለሆነ ወሩንላ
አዎ የዛሬው የሳምንታዊ ጥያቄያችን ያው እንግዲህ በአዲስ አበባ ከተማ ውስጥ ተላላቅ የሚባሉ ሰዎችን ያፈራ ትልቅ ትምህርት ቤት አለና ከነዚህም ውስጥ የኳስ ሊቁን መንግስት ወርቁን ዶክተር ሙላቱ የሙዚቃው ያው እንግዲህ አርቲስት የሆነ ዶክተር ሙላቱ አስታጥቄንና እንዲሁም በተለያዩ የጥበብ መድረክም እናውቃትን የዓለም ፀሐይ ወዳጆን ያፈራ ከዚህ ከማይቀረው የሰው ልጅ ማደጊያ ግቡ ተብሎ በጥቅስ ደረጃ ለብዙ ብዙ ሰዎች የሚጠቀሙበት ጥቅስ ደረጃ ይብን የተጠቀሰለት ትልቁ ትምህርት ቤት ማን ይባላል? አዲስ አበባ የሚገኘው ነው። አመል እየሳቀ ነው። እና ይሄንን ጥያቄ 0819101000 በመደወል እንግዲህ አድማጮቻችን ተሳተፉልን። በኋላ ላይ ቆየት ብለን ደግሞ ጥያቄውን እንደግመዋለን። ይሄ ትምህርት ቤት በዋናነት የሚታወሰውና የሚታወቀው ደግሞ በተለይ ደግሞ የዓለም ሎሬት አርቲስት አፈወርቅ ተክሌንም ያፈራ ትልቅ ትምህርት ቤት ነውና በተለያዩ ቦታዎች ስንሄድ በተለይ ደግሞ ለኢትዮጵያም ብቻ አይደል ለዓለም ትልቅ ሀብት ሆነው የተበረከቱ ጸጋዎችን ያፈራልን ትልቅ ትምህርት ቤት ነውና እዚህ ይሄ ትምህርት ቤት ማን ይባላል የሚለውን አድማጮቻችን ተሳትፈው እንዲመልሱልን ነው የምንጠይቀው። በኋላ ላይ መልሰን ጠይቃለን።
አዎ በነገራችን ላይ እነዚህ በእናመጣቸውን ጥያቄዎች በብዛት በኢትዮጵያ ድምጽ ሬዲዮ ላይ ተሳትፎ የሚያደርጉ ጥያቄዎችን በብዛት የሚመልሱ የሚደውሉ ጥያቄዎችንም የሚሰጡ ሰዎችን እኛ እዚህ ስማቸውን እንይዛለን። ወደፊት ኢትዮጵያ ድምጽ ሬዲዮ የሚያዘጋጀው ሽልማት ይኖራል። ብዙ ተሳትፎ ላላቸው ሰዎች የበለጠ ሌሎችንም ሰዎች የማነሳሳት የማነቃቃት ነገር ስለሚኖር በቂ ተሳትፎ ለሚያደርጉ ሰዎች አንድ ዝግጅት እናዘጋጃለን ብለን እናስባለን።
እንዴ ዳጎስ ያለ ሽልማት የሚያስገኛል እንዴ? መመለስ ያሸልማል፣ መሳተፍም ያሸልማል። በእውነት ጥሩ ነው፣ ይጠቅማል። ለኛም ትልቅ ፊድባክ ነው የሚሆነው። ምን ያክል አድማጮቻችን ከኛ ጋር እየተከታተሉ ነው የሚለውም በሐሳብም ከኛ ጋር ምን ያክል ይሳተፋሉ የሚለው በዚህ አጋጣሚ ሳላደንቅና ሳናመሰግን እኔም በሬዲዮ ስም ሳላመሰግን ማላልፈው በየሳምንቱ ለዚህ ለአድማጮቻችን የሚሆን ጠቃሚ ጥያቄዎችን ለኛ የሚያቀርብልን አንድ ተሳታፊ አድማጫችን አለና ወደፊትም እንግዲህ እሱንም አየር ሰዓት ወስደን እነዚህን ጥያቄዎች ከየት ነው የምታመጣው የሚለውንም እንግዲህ ፕሮግራሙን ማዘጋጀታችን አይቀርም። በዚህ አጋጣሚ ለማመስገንም ያክል ነው። አድማጮቻችን አብራችሁን ቆዩ፣ ተሳተፉ። እንግዲህ ወደሚቀጥለው ፕሮግራማችን በዚች የክላሲካል ሙዚቃ እንሻገራለን ማለት ነው ዘውዱ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋር በመስመር ሁለት እንግዶች አሉን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመድኃኔዓለም ቤተክርስቲያን ተወካዮች ተጠሪዎች ናቸው። ዶክተር ፈቃዱና አቶ ታምራት ከኛ ጋር ናቸው። አሎ ተናስተልኝ።
ተናስተልኝ እንደምን አደራችሁ? ተናስተልኝ።
ሃሎ
ሃሎ ተናስተልኝ። ታምሩ ዮሐንስ
ከኢትዮጵያ ልቀይር መስመር።
ሰላም መድኃኔዓለም ቤተክርስቲያን። ሃሎ ሃሎ
ሃሎ ሃሎ ተናስተልኝ። በጣም ይቅርታ መስመር መቀየር ነበርብኝ ለዚህ ነው። እንግዲህ ዛሬ እንግዶቼ ውድ እንግዶቼ ቀረባችሁት በሰሞኑን እዚህ ስዊድን ስቶክሆልም ከተማ ባልሳሳት ትልቅ የሆነ የመንፈሳዊ ስብሰባ እንዳለ ነው ይሄን ለመግለጽ ነው። እስቲ ወደዛ ከመግባታችን በፊት ምንድነው ስንተኛ ጊዜው ነው? አዲስ አልመሰለኝም ሁለተኛው ነው እንደገባኝ ከሆነ እስቲ አጥራርጋችሁ ስለሱ ገለጽ አድርጉልን።
በመጀመሪያ እንግዲህ ይህን ድል በማግኘታችን ለኢትዮጵያ ድምጽ ሬዲዮ ትልቅ ምስጋና በቤተክርስቲያኗ ስም እናቀርባለን። ይህ እንግዲህ 20ኛው የአውሮፓ መንፈሳዊ ጉባኤ ነው በየአመቱ የሚደረገው። ይህ ጉባኤ እንግዲህ ከሌላው ለየት የሚያደርገው ብዙ ጳጳሳት የሚገኙበትና በተለየ ሁኔታ በድምቀት የሚከበር ነው እና ይህ የተለያዩ መንፈሳዊ ዝግጅቶች እና የተለያዩ ሹመትም ሊካሄድ የሚችልበት በዓል ስለሆነ ከሌላው የተለየ ያደርገዋል።
ሹመት ስትል አቶ ታምራት ሹመት
እንግዲህ ምናልባት በቤተ ክርስቲያን ውስጥ ያው የቤተ ክህነት የክህንነት አሰጣጥ ማለት ነው እንደው በሹመት የሚለው ቃል ዘመናዊ ቢሆን
ኦኬ
እንዲህ አይነት ልክ ስርዓቶች ለሚካሄዱ ከሌላው ጊዜ የበለጠ የተለየ ባህል ያደርገዋል ማለት ነው።
ኦኬ ስዊድን ሲደረግ የመጀመሪያ ጊዜ ነው?
ስዊድን ሲደረግ እስቲ ስላለፈው ዶክተር ፈቃዱን ላስተላልፍልና እስቲ ያለው ደግሞ አስተያየትን ይንገረን።
ዶክተር ፈቃዱ
ይቀጥላ። ባሉ ሲከበር በአውሮፓ ውስጥ የ20ኛው ጊዜው ነው። ስቶክሆልም ውስጥ ከዚህ በፊትም ተዘጋጅቷል 3-4 ጊዜ ተዘጋጅቷል። ይህንን የ20ኛውን የአውሮፓ መንፈሳዊ ጉባኤ ለየት የሚያደርገው ከዚህ በፊት ተደርጎ የማይታወቁ መርሃ ግብሮች ይካሄዳሉ ማለት ነው። ቀኑ ያው ከዚህ በፊት እንደተጠቀሰው ከጁላይ 14 እስከ ጁላይ 16 ድረስ ነው። ሆኖም ግን ጁላይ 13 ከተለያዩ 16 አብያተ ቤተክርስቲያናት የሀገረ ስብከቱ ስብሰባ ይካሄዳል። የሀገረ ስብከቱ ማለትም በብፁዕ አቡነ ኤልያስ ስር የተቋቋመው ሀገረ ስብከት እስከ ደቡብ አፍሪካ ድረስ ያለ የአብያተ ቤተክርስቲያናት ነው። እነሱ ሐሙስ ገብተው የራሳቸውን አመታዊ ጉባኤ ያደርጋሉ። አርብ እና ቅዳሜ ይህ ጉባኤ ኮንፈረንሱ በዚሁ ህግዳለም በሚገኘው ቫንተርስ ሽርካ ይካሄዳል። ከዛ አሁን አቶ ታምሩ እንደገለጸው እሁድ ለየት ያለ በደብረ ሰላም መድኃኔዓለም ቤተክርስቲያን ውስጥ ወደ 6-5 የሚደርሱ ሊቀ ጳጳሳት በተገኙበት ትልቅ የሴሬሞኒ ይካሄዳል ማለት ነው። ከዛ በኋላ ያ ስነ ስርዓት እንዳለቀ ከምሳ ሰዓት በኋላ በሮክስፌድ ፎልከቲስ የማከናወያው የጉባኤው መዝጊያ ይሆናል ማለት ነው። ስለዚህ ለአራት ቀን እስከ 1000 የሚደርሱ ኢትዮጵያኖች ከተለያየ አውሮፓና አሜሪካ ከዚህም ሀገር ከስዊድን እንጠብቃለን ማለት ነው።
ይህንን ዝግጅት ታዘጋጁ እንግዲህ ብዙ የገንዘብም የሰውም ኃይል ያስፈልጋቸዋል። ይሄ የታወቀ ነው፣ ሳይታለም የተፈታ ነው። አንዳንድ እንትኖች ላይ መልእክቶችን እንዳየሁት በሶሻል ሚዲያ ላይ የጉልበትም የሰው ኃይል ያስፈልገናልና በዚህ የምትተባበሩን ካላችሁ ስማችሁን ተመዝገቡ የሚል አይቼ ነበር። ምንድነው ምን አይነት ስራ ነው የሚያስፈልጋ ምን አይነት ስራ ነው የሚካሄደውና የጉልበት ኃይሉ ምን አይነት ነው? እንዴት ነው ሰውስ እየተሳተፈ ነው ወይ በዚህ በጠየቃችሁ ጥያቄ ላይ?
አሁን እንግዲህ
አሁን እኔ በዚህ ላይ ምንድነው አዎ በጣም እንግዲህ ዶክተር ፍቃዱ እንደተከሰው ከአንድ ሺህ ሰው በላይ ምን ተብቆ ሆነ እንግዲህ አስተናጋጆች ነን ስቶኮልሞች ማለት ነው እና ስፔሻሊ ስቶኮልም ያለን ኢትዮጵያውያኖች ይሄን አንድ ሺህ ሰው በተለያየ በማሳደር አዳራሽ ውስጥ በማስተናገድ በትራንስፖርት ከሬክላም ማደል ጀምሮ ብዙ የሰው ኃይል ያስፈልገናል። በዛም በእውነት ኢትዮጵያዊነቱን ለሚያኮራ ነውና በዚህ ዓላማ ላይ በብዙ ኢትዮጵያኖች በፍቃደኝነት ተመዝግበው አሁንም እየተመዘገቡ ነው። በተለያየ የተቋም የተደራጁ ሁሉ እርዳታቸውን ሊሰጡን ቃል ገብተዋል። እርዳታም እያደረጉልን ነው።
በነገራችን ላይ ኢትዮጵያኖች እንግዳ ተቀባዮች መሆናችንን ከልጅነት ጀምሮ ስንሰማው የነበረ ታሪክ ነበረ። ማለት ሁሉ ጊዜ እንደዚህ ስንባል ያደግነው ግን አሁን በቅርቡ የአቦይ ማናቸው የሚባሉት ሰውዬ ኢትዮጵያዊ እንደውም ስስታም ነው እንግዳ ተቀባይ የሚባለው ውሸት ነው ሲሉ ነበረ። የስዊድኑ ህዝብ የስዊድኑ ኢትዮጵያዊ እንግዳ ተቀባይ ነው ትላላችሁ?
የስዊድን ህዝብ እንግዲህ ወደ ሌላ ዓላማ እንትን ውስጥ እንዳንገባ ነው እንጂ ኢትዮጵያኖች የተለያየ ስም እየተሰጠን በአሁን ሰዓት ወደ ተለያየ መንገድ ውስጥ እየገባን ነው። ግን እኔም አንተም ስናድግ እንደምናቀው እንግዳ ተቀባይ ነን። ከእንግዳ ተቀባይነቱ ካደግንበት ከጎረቤት ከዘመድ ከጓደኛ ጀምሮ አብሮ መብላት አብሮ መጠጣትን በዛ ነው ያደግነው እና ይኖር ነው እና በእውነት ነው የምለው ብዙ ሰዎች ኢቭን ቤታቸውን ለቀው እኛ ጓደኞቻችን ዘመድ ጋር እናድራለን። ከነ ልጆቻችን 3 4 እንግዳ እንወስዳለን 5 6 ነው እናስተኛለን እያሉ የተመዘገቡ ሰዎች አሉ። ከዚህ በላይ ኢትዮጵያ
እንግዳ ተቀባይነት የለም ነው የምትለው?
የለም ነው።
ትክክል ትክክል። እኔም እንደሱ ነው ማምነው። ደሞ ቀላል አይደለም። ከልጅነት ጀምሮ ያየኸው ባይኔ ያየኸው በጆሮ የሰማኸውን ነገር ዛሬ እንዲህ ነው ብሎ ቢሉ መለወጡ ከባድ ነው። ለማንኛውም ኢትዮጵያውያኖች ከተለያየ አውሮፓ ከተሞች ይመጣሉ ብለሃል። እንግዲህ በዚህ በሃይማኖታዊ ስብሰባ ለማድረግ እንዴት ነው ኢትዮጵያውያኖች በተለያየ መንገድ መሰባሰባቸው የሚያስደስት አይመስልም? በስፖርቱ ይገናኛሉ፣ በሃይማኖታቸው በባህላቸው ይገናኛሉ። በየአመቷት ሌላው ቢቀር በአመት አንዴ እየተገናኙ ሃይማኖታቸውን ባህላቸውን ታሪካቸውን ወጋቸውን በአንድ ላይ ማክበሩ ማሳለፉ እንዴት ጥሩ አይመስላችሁም እናንተ?
ይሄ በጣም በጣም የተለየ መንፈስ ነው ያለው በእውነት። ከሃይማኖቱ ባሻገር የመነፋፈቅ ኢትዮጵያዊነትን የመናፈቅ እና የተለያየ አይነት አትሞስፌር ነው የሚታየው በተለያየ እንትን ላይ እና ኢትዮጵያኖች በምን አይነት ጉጉት እንደሚመጡ በእውነት ለመናገር እንግዶቹ ከውጭ ሲመጡ አብዛኞቹ በአውቶቡስ ይመጣሉ፣ በአውሮፕላን ይመጣሉ እና አውቶቡሱ ሲመጣ ምናልባት እንደው ድሮት እዚህ እንደሆነ ወደ ቁልቢ እና ወደ ሲኬድ ባንዲራ ተደርጎ ለኢትዮጵያ ባንዲራ አሸብርቆ ነው የሚመጣው እና ያ አትሞስፌር ማለት ኢትዮጵያዊው ምን ያህል ያንን እንደፈለገው ተመልሶ አብሮ የመገናኘት አብሮ የመኖሩን እንትን ያጉጉት እንዳለው ነው የሚያሳየው። መቼም ካለ ሁኔታ እንደምታቀው በጣም ኢትዮጵያዊ እየተቀራረበ እና በእውነት የተለያየ ሀገር እንኖር እንጂ በመንፈስና በእንትን አንድ ይሆንን በጣም የተለየ አይነት ሁኔታ እየተፈጠረ ነው እና ያለው ይህ በጣም የሚያስደስትና የሚያኮራ ነው በእውነት።
የሚገርም ነገር አቶ ታምራት፣ ዶክተር ፈቃደም አጠገባለ ከማደንቀው ነገር አንዱ በኢትዮጵያኖች መካከል በእኛ በኢትዮጵያኖች መካከል የትም ሲቴድ የትም ኢትዮጵያዊ መሆኑን ድሮ ትዝ ይለኛል። ድሮ እንደዚህ አይነት ችግር ሳይኖርብን መንገድ ላይ አውሮፓ ሲገናኝ ምንድን ነበር ኢትዮጵያ የሚባባለው? ኢትዮጵያዊ መሆኑን ለማወቅ ብዙም ኢትዮጵያ አልነበረም ድሮ ይላሉ። አንዱ ምንድን ነው የሚለው ሽምብራ ዱቤ እያለ ሲል ዞር ይልና አይገኝም በዱቤ ይል ነበር። አሁን ግን ባንዲራውን እየለጠፈ ነው ሁሉም የሚሄደው ታረጋ አርጎ ነው የሚሄደው። እና ይህን በተመለከተ ካነሳ አይቀር በጣም ደስ የሚለኝና የማደንቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድኃኔዓለም ቤተክርስቲያን ባንዲራው ሲውለበለብ ሁልጊዜ ያለኝ እና በጣም ነው ደስ የሚለኝ በዛ በኩል ሳልፍ ሳገድም ደስ የሚለው ባንድራውን ስታይ ቆም ትላለህ። እንደው ለመሳለም እንኳን ማትሳለም እንኳን ቢሆንም ቆም ብለህ ቤተክርስቲያኑን አይተህ የኔ ነው ብለህ ትሄዳለህ። በነገራችን ላይ የመድኃኔዓለም ቤተክርስቲያን ከተነሳ ይቀር ከመጨረሳችን በፊት አንዳንሳላችሁና ሁለታችሁም አጠራጥር ያለ አስተያየት ልትሰጡበት ይችላልላችሁ። ቤተክርስቲያኑን ለመገንባት እንደሚጥረት እንደሚደረግ አቃለሁ እና ያ ነገር እንዴት ነው? ህዝቡ እርዳታው እንደቀጠለ ነው? ይሄ ነገር እየተፋጠነ ነው? እንዴት ነው?
ህዝቡ እርዳታውን እየቀጠለ ነው። ሌላው አስደሳች ዜና እኔ ከማበስረው እንግዲህ የሰበካ ጉባኤ ዋና ጸሐፊ ዶክተር ፍቃዱ ስለሆነ የስልጣን መጠበቅ ደረጃ አለ እንግዲህ ፈኛ
ትክክል ነው
እና በሱ በኩል ከኔ ከፍስ ስለሚል በስልጣን እሱ ቢያስረዳህ ትልቁን ዜና ያበስርልናል።
ዶክተር ፍቃዱ
እሺ። አቶ አህመድ በጣም ብርማ መሰግናለሁ። ወደዛ ቻርስ ከበግባቴ በፊት አሁን ይባነሳችሁት ከየተቦሪ በሁለት አውቶቡስ የሚመጡ እንግዶች አሉን። ከኖርዌይ አንድ አውቶቡስ፣ ከሉንድ አንድ አውቶቡስ እና ሌሎቹ በግል መኪናና በአውሮፕላን ነው የሚመጡት እና ብዙ እንግዶች ነው። ምናልባት እንግዲህ ኮንፈረንሱ ላይ የምትመጡ ኢትዮጵያኖች በሙሉ ድሮ የምታቋቸውን ዘመድ ወዳጅ አንድ ትምህርት ቤት ተማሪ ልትገናኙና ያንን መንገድ ልታገኙ ትችላላችሁና በቦታው እንድትገኙልን እላለሁ። ሌላው ከዚህ አውሮፓ በሃያኛው እስከዛሬ ተደርጎ የማይታወቅ ለወጣቶች እድሜያቸው ከ15 ዓመት እዚህ ሀገር ተወልደው የሚሆን በህፃንነታቸው ከኢትዮጵያ የመጡ ለወጣቶች በሚችሉት ቋንቋ አንድ መርሃ ግብር አዘጋጅተንላቸዋል። ከትልልቆቹ የተለየ አዳራሽ ተይዞላቸው በአማርኛ ጠለል ባለ አማርኛ በስፔንስካና በእንግሊሽ የቀዳሚውን ቀን ሙሉ ስነ ስርዓት ያዘጋጃሉ። አርብ ዕለት ደግሞ ራሳቸው እነዚህ ወጣቶቹ የሚመጡትን እንግዶች ከሌላ ቦታ የመጡትን ከተማውን በማሳየትና የተለያየ አክቲቪቲ ውጪ ሜዳ ላይ ያደርጋሉ ማለት ነው እና ወጣቶቹም እርስ በርስ እንዲገናኙ መንገድ ተከፍቷል ማለት ነው። ከ15 ዓመት በላይ ያሉ ኢትዮጵያኖች መምጣት ይችላሉ ማለት ነው።
የቤተክርስቲያኑን እቺን መዋጮውን እንደገና መሰራቱን በተመለከተ አጠር ያለ መጨረሻችን
እሱን ለአጠር ያለ ለመግለጽ ከዚህ በፊት ያው ሁላችሁም ተባብራችኋል። እዚህ አካባቢያችን ጓሮ ላይ ለመስራት መጨረሻ ላይ እንደደረሰን አንድ የስዊድን መንግስት አንድ ህግ አውጥቶ ውሃን የማጥለቅለቅ በተመለከተ አንድ ህግ አውጥቶ ይህን ቦታ ሲታይ የአሁን መድኃኔዓለም ያለበት ቦታ ካሉት ቦታዎች በረግረግ ቦታ ስለሆነ ቦታው ላይ ቤትን መስራት እንደማንችል ህንጻን መገንባት እንደማንችል ስላሳወቁን ያንን እንደገና ከመንግስት ባለስልጣኖች አባታችን ብፁዕ አቡነ ኤልያስ ባሉበት በስቶክሆልም ከንቲባውም ሆነ ከከተማው ባለስልጣኖች ጋር ተነጋግረን ባለፈው ሳምንት አንድ ዜና የደረሰን እዚሁ ሮክስቴድ አካባቢ ካለን ካሁኑ ቦታ 4 እጥፍ የሆነ 5000 ኳድራት ሜትር ያለው ቦታ ሰጥተውናል። ይሄ አዲሱ ዜና ነው።
እንኳን ደስ ያላችሁ የቤተ ክህነቱ ስራ አስኪያጆች፣ እንዲሁም የመላው ኢትዮጵያዊ ክርስትና ሃይማኖት ተከታዮች እንኳን ደስ ያላችሁ ይላል የኢትዮጵያ ድምጽ ሬዲዮ። ይሄንን የምንፈልገው የኢትዮጵያ ድምጽ ሬዲዮ በተለይ የሚፈልገው እምነቱ እንዳለ ሆኖ ዶግማው እንዳለ ሆኖ ያ የሚሰራው አዳራሽም የህዝብ አዳራሽ ማንኛውንም ኢትዮጵያዊ ማሰባሰቢያ ይሆናል ብለን ስለምናምን ነው። በጣም ነው ደስ የሚለው።
በጣም ደስ የሚል ነው። ቦታው በጣም ትልቅ ነው እና ከቤተ ክርስቲያኑ ሌላ በአካባቢው ላይ የትልቅ አዳራሽ የመስራት የአዛውንቶች እና የህፃናት ማዕከል ሊሆን በሚችል ነው የታሰበው። ሌላው ደግሞ አርብ ዕለት ሌላው ያገኘ ነው አዲስ ዜና እናንተ ናችሁ መጀመሪያ የምትሰሙት፣ ገና ለምዕመናኑ ዛሬ ነው የሚገለጸው። ይህ የቤተ ክርስቲያኑ ህንፃው ፕላን በዓለም በአርክቴክት ማህበር ለ2017 ከ9 አገሮች ጋር እጩነት ቀርቦ ለቤስት የአርክቴክት እንትን ለ2017 ወጥቷል። ስለዚህ ከአሜሪካ፣ ከቻይና፣ ከፊሊፒን፣ ከቱርክ፣ ከተለያዩ 9 አገሮች ጋራ ስዊድንን ወክሎ የመድኃኔዓለም ቤተ ክርስቲያን ከዓለም ከ2017 ከሚሰሩት ህንፃዎች ቤስት የአርክቴክት ፕላን በሚል
ወጥቶ አርብ ዕለት ደርሶናል። የስዊድን ጋዜጠኞችም ሆኑ የስዊድን ባለስልጣኖች ሁሉ እኛ መድኃኔዓለም ቤተክርስቲያን ስዊድን በማስጠራታችን በጣም አሁን እየፈለጉን ማነች እቺ መድኃኔዓለም እያሉ ነው። ስለዚህ ሙሉ ኢትዮጵያኖች እዚህ ያላችሁ ሁሉ እንድትኮሩ በኢትዮጵያ በነሳችን ቤተክርስቲያኑ መድኃኔዓለም ራሱ የፈለገው ነው ከፍ ብሎ እንዲጠራ። ስለዚህ ይህንን ባለፈው አርብ ዕለት ዜናውን ሰምተናል። ውድድሩ የሚካሄደው ኖቬምበር 2017 ነው። አሸናፊው ያው ሽልማት አለው። ሽልማትን ባይሰጥ ስሙ ራሱ በዓለም መግነኑ በስዊድን የሚገኝ አንድ ትንሽ ኮሚኒቲ የመድኃኔዓለም ቤተክርስቲያን በዓለም ደረጃ ስሙ መግነኑ የሚያኮራ ነው። በዚህም እንኳን ደስ ያላችሁ እንኳን ደስ ያለን ነው ለማለት ይፈልጋል።
አቶ ታምራት ዶክተር ፈቃዱ በእውነት በእውነት እንኳን ደስ ያላችሁ ኢትዮጵያኖች በሙሉ እንኳን ደስ ያላችሁ። የኦርቶዶክስ እምነት ተከታዮች ብቻ ሳትሆኑ በጠቅላላ ኢትዮጵያኖች ኢትዮጵያን ስም ነው የሚያስጠራው። ማንኛውንም ኢትዮጵያ ስም የሚያስጠራ ያስደስተዋል። ኢትዮጵያ ድምጽ ሬዲዮን እንኳን ደስ ያላችሁ። ግን አንድ ቃል ግቡልን እስቲ በጁላይ 14 እና ጁላይ 16 ድረስ የሚካሄደውን ዝግጅት በተመለከተ እንዲሁ ስለ ዝግጅቱ ወይም ካለፈ በኋላ ወይም በመካከሉ አጠር ያለች ውይይት የምትሰጡን ብትሆኑ
በጣም በፍቃደኝነት እንሰጣለን። እንደው አንድ ደቂቃ ግማሽ ደቂቃ ከሰጠኝ አቶ አህመድ፣ ይህ ደግሞ ዝግጅት በእውነት በዌብሳይት ላይ ይተላለፋል ኦንላይን እና ይህንንም ያደረጉልን የኢትዮጵያ የስደተኞች ማህበርን ትልቅ ምስጋና አለን። አብረውን ነው የሚሰሩት እና በእውነት ጥሩ አይነት ወገናዊነት ያለበትና መቼም በጣም የሚያሳዝነው አገራችን እንደዚህ አይነት ልጆቿን እያጣች በመሆኑ ነው እንጂ የተለየ አይነት እርዳታ እያደረጉልን ነው እና የኢትዮጵያ ስደተኞች ማህበርም በዚህ አጋጣሚ ማመስገን እወዳለሁኝ። እና በሚቀጥለው ስብሰባው ካለቀ በኋላ በዓሉ በትክክል ፈቃደኛ ነኝ መግለጫ ለመስጠት።
ኢትዮጵያኖች እንዲህ ሲተባበሩ እንዲህ ሲፋቀሩ እንዲህ ሲከባበሩ መስማቱ ማየቱ ኩራት ይሰማናል። እንኳን ደስ ያላችሁ፣ እኛም ደስ ብሎናል። መልካም እድል ለወደፊቱ እንመኛለን። ጤና ይስጥልን።
አሜን። እናመሰግናለን።
አድማጮቻችን ይህ ፕሮግራም የሚተላለፍላችሁ ስቶክሆልም ከሚገኘው የኢትዮጵያ ድምፅ ሬዲዮ ነው። በመግቢያው ፕሮግራማችን ላይ ገለጽ ዘውዱ ገረፍ አድርጎት እንዳለፈው ኢትዮጵያ ውስጥ የአፍሪካ አንድነት ድርጅት ስብሰባ ላይ ለአፍሪካ አንድነት ድርጅት ታላቅ ስራ ሰሩ ተብለው አቶ መለስ ዜናዊ ሟቹ መለስ ዜናዊና ግርማዊ ቀዳማዊ ኃይለ ሥላሴ ሐውልት ሊሰራላቸው ታስቧል። ይሄ ነገር እንዴት ሊሆን ቻለ? በተለይ የአቶ መለስ ሁኔታ ምን ተይዞ ጉዞ ነውና ምን በምን ሁኔታ ነው ለአቶ መለስ የታሰበው በሚለው እስቲ መብራቱና ዘውዱ የሚሉትን አጭር ውይይት አብረን እንከታተል።
ያው እንግዲህ ባሳለፍ ነው እንግዲህ አፍሪካ ህብረት ስብሰባ ላይ ነው ይሄ ሐሳብ መጥቶ እንትን ያለው እና በዋናነት ጉዳዩን ለማየት የተመከረበት ሂደት ውስጥ በዋናነት የዚህ ሐሳብ አቅራቢ ሆኖ እንግዲህ አሁን ለኢትዮጵያ ውስጥ ያለው ስርዓት መሆኑ ታውቋል። ወደ ተግባር የሚከድበት ሂደት አለ። ጉዳዩ በርግጥ መጥፎ ነገር አይደለም። በታሪክ ሂደት ውስጥ ለሀገርም ሆነ ለአህጉር በተለይ ለዚች ዓለም ታላቅና መልካም ነገር አድርጎ ያለፉ ሰዎችን ማሰብ እንደዚህ አይነት እነሱ ማስታወሻ አውልት ማቆም የተለመደ በአለም ሂደት ውስጥም ያለ ሪያሊቲ ነው። ግን አንዳንድ ሰዎች ከሚገባቸው ክብር ጋር መቆም አለባቸው የሚል እምነት አለኝና እኔ በተለይ ደግሞ በአፍሪካ ህብረት ውስጥ በተለይ የአት የቀድሞ ጠቅላይ ሚኒስትራችን መለስ ዜናዊ ምን አይነት አስተዋጽኦና በዚህ አሜን በዚህ የማህበምንትን ህብረት ውስጥ በመስረታ በበተለይም ደግሞ እነ ጆሞ ኬንያታ ባሉበት እነ ኬኔት ካውንዳ ባሉበት እነ ኔልሰን ማንዴላ ባሉበት መድረክ ላይ ያቶ መለሰ እኩል ተወዳድሮ ለታሪክ ማስቀመጥ እንደ ታሪክ እንዲቀመጥላቸው የተፈለገበት ሁኔታ ነው ያልገባኝ። በርግጥ አጼ ኃይለ ስላሴ ይሄም ክብር ሲያንሳቸው ነው ለዚህ ለአፍሪካ ህብረት መመስረት መጸነስና እዚህ ላለበት ደረጃ ደርሶ አፍሪካ እንደ አፍሪካውያኖች ተሰባስበው በአለም መድረክ በህብረት እንዲቆሙ ካረጉ ትልልቅ ሰዎችና ታሪክ ለዘላለም እስከወዲያኛው ያሰበና የዘከራቸው ከሚኖር ታላላቅ የሀገር መሪዎች ውስጥ በተለይም በኢትዮጵያም በአፍሪካም ትልቅ ታሪክና አደራ ተወጥተው ያለፉ የኛም የኢትዮጵያም ኩራት ናቸውና እንዴት ነው እኔ በጣም በተለይ ደግሞ ይሄ ፍርአት ራሱን ከቀደመው የታሪክ ሂደት ውስጥ የመበረዝ አልባሌ አባዚ ያዘው ሁኔታ አለ። በጎን የነ ፕሮፌሰር አስራትን ሀውልት ያፈረሰ በግዚኛው ጎን ደግሞ እንደዚህ አይነት ነገሮችን ለማድረግ ማቀድና መነሳሳት እንዲሁም ማድረግ በተግባርም ያየነው ያለንበት ሂደት ነውና እኔ በግሌ በጣም ትልቅ ጥያቄ የፈጠረብኝ ሁኔታ ነው ያለው። በእውነት ይገባዋል ወይ? እስቲ አድማጮቻችንም ሐሳብ ይሰጡበት ደስ ይለናል። ዘውዱ ምን ታስባለህ? ምን ተሰማህ ይሄን ዜና ስትሰማ?
አዎ በርግጥ ይሄ ዜና አሁን ባለው ስርዓት አንጻር ስታየው ለስርዓቱ ጥሩ አገልግሏል ጠቅላይ ሚኒስትሩ። ምክንያቱም ስርዓቱን አስመልክቶ ከሆነ ሀውልት የሚተከልላቸው ቢተከልላቸው ስርዓቱ እስካለ ድረስ። ነገር ግን ማየት ያለብን ከአፍሪካ ህብረት ጋር በተያያዘ ከአፍሪካውያኖች ጋር በተያያዘ ለአፍሪካውያን ነጻነት የሚባለው ነገር አለ። ምን አስተዋጽኦ አድርገዋል ነው? ሀገር ውስጥ ያለው ህዝብ እየተገደለ እየተጨፈጨፈ በዚህ ስርዓት ጥሩ እይታ ነው ወይ ያለው? ጠቅላይ ሚኒስትሩ በህይወት በነበሩበት ሰዓት በኢትዮጵያ ህዝብ ተቀባይነት አላቸው? በዓለም ህዝብስ ጥሩ እይታ አላቸው የሚለውንም ነገር ኮምፔር ማድረግ አለብን። ለአፍሪካስ ምን አደረጉ የሚለውን ነገር ገባ እና በአንድ ወቅት ፕሮፌሰር አሌክስ ፎርድ የሚባሉ አሉና ለአዲስ ጉዳይ መጽሔት በሰጡት መግለጫ ላይ እኔ አንድ ያነበብኩት ነገር አስታወስከኝ ይሄን ጥያቄ ስጠይቀኝ። እዛ ላይ የኑክሩማን ሀውልት በቆመበት በአፍሪካ ህብረት አዳራሽ ለምንድነው የአጼ ኃይለ ስላሴ ሀውልት ያልቆመበት ምክንያት ምንድነው? ከኑክሩማ የተሻለ አስተዋጽኦ አልነበራቸውም ወይ የሚል ጥያቄ ተነስቶ ነበርና በአንድ ወቅት ንጉሱ በስብሰባ ላይ የአፍሪካ ህብረት ምስረታ እንዲካሄድና በዛም ላይ ደግሞ የነበራቸው ድርሻ ምን ነበር? የአፍሪካ ህብረት በኢትዮጵያ ውስጥ እንዲመሰረት የኢትዮጵያ ውስጥ አዳራሹ እንዲሰራ የአፍሪካ ህብረት አዳራሽ እንዲሰራ መሬት እንደሚሰጡ ቃል ገብተው ብዙዎቹ ግን ኢትዮጵያ ውስጥ እንዲሰራ ፍቃደኛ አልነበሩምና ያግሮመሩም ነበር። እንግዲያውስ ይሄንን ፊርማ ካልፈረማችሁ አንወጣም ይሄ ስብሰባ አይበተንም ብለው በር እስከ መዝጋት ደርሰዋል ብለዋል። አባቴም በዛ ስብሰባ ላይ ተሳትፎ ነበራቸው የሚል ጽሑፍ አንብቤ ያለው አባቴየውም እንደነገሯቸው በዛ እና በቴሌቪዥን የሚተላለፍ ነበር በዛ ጊዜ ብለዋል። ይሄ ዝግጅት እና ኃይለ ስላሴ ከፍተኛ አስተዋጽኦ ነው ያደረጉት መሬትም በነጻ እንደሚሰጡ ብዙዎቹ ፍቃደኛ አልነበሩም። በዛ ጊዜ የነበሩ የአፍሪካ ህብረት ተወካዮች ፍቃደኛ አልነበሩም ያንን ነገር ለመስጠት። ኃይለ ስላሴ ግን በዛ ጊዜ አዲስ አበባ ውስጥ እኔ ቦታ ሰጣለሁ ለአፍሪካ ህብረት አዳራሽ የሚገነባበት ብለው ለአፍሪካ ህብረት መመስረትና መገንባት ትልቅ አስተዋጽኦ ያደረጉት አጼ ኃይለ ስላሴ ናቸው። ለሳቸው ሀውልት አይቆምም ብሎ ገዢው ፓርቲ ለኑክሩማን ከራሱ ዜጋ ከራሱ አገር ዜጋ ይልቅ ለውጭ ዜጋ እድሉን ሰጥቶ ያ ሀውልት ቆሟል። ኑክሩማን የራሱ የሆነ አስተዋጽኦ አድርጓል። ግን በአንጻሩ ስናየው አጼ ኃይለ ስላሴ ካደረጉት አስተዋጽኦ የሚሻል አይደለም ብለዋል ፕሮፌሰር አሌክስ ፎርድ በሰጡት እዛ ላይ በሰጡት ጽሑፍ ላይ ሳነብ ያገኘሁት ነገር ነውና ይሄንን ነገር ባለበት ሁኔታ ላይጸ ኃይለ ሥላሴ ያልተሰጠው ድርሻ እንዴት ለጠቅላይ ሚኒስትር መለስ ዜናዊ ሊሰጥ ይችላል የሚለው ጥያቄ ይሄ አነጋጋሪ ነው።
አይ በዋናነት ያው በኢትዮጵያ ውስጥ በተለይ ደግሞ እንደ አዳይ መሲህ ሁሉ እንዲታይላቸው የሚፈልጉበት እንትን አለ። በተለይ ይሄ ስርዓት አቶ መለስ ዜናዊን በተለየ መልኩ ማህበረሰቡ ያምልኮ ስርዓት እስከሚቀረው ድረስ እንዲያመልካቸው እንዲያስባቸው የሚያርግበት ሁኔታ አለና ሞተውም በህይወት እንዳሉ ፊል እንዲያርጉት የሚያርግበት ሁኔታ አለ።
ለማስቀጠል ነው ኮሚሉት በኢትዮጵያ
ሌጋሲው ሌላ ጉዳይ ነው። ግን አሁን ሪያሊ ኦነስትሊ አሁን ከፖለቲካው አስተሳሰብ ከሌለ ወጣ እንኳን ፋክትን መሰረት አድርገህ ስታየው የመለስ ዜናዊ በአፍሪካ ህብረት ውስጥ ያደረገው አስተዋጽኦ በተለይ እውነት ኢትዮጵያ ውስጥ ካሳለፍናቸው አፍሪካ ህብረት ከተመሰረተ ጀምሮ ያሳለፍናቸው ስርዓቶች አሉ እና ካሳለፈ 3 ስርዓቶች ውስጥ ስታነጻጽረው መለስ ምን አርጓል በ20 ምናምን አመት የማስተዳደር ሂደት ውስጥ ለአፍሪካ አስተዋጽኦ ያደረገው አፍሪካ ህብረት እንዲያድግ እንዲጠናከርና ወደፊት አንድ እርምጃ እንዲሄድ ያረጋው አስተዋጽኦ እኔ እዚህ ግባ ብለህ የምታነሳው ነጥቦች መከራከሪያ ብለህ የምታነሳው ሀውልት የሚያስቆም ስራ በታሪክ ሂደት ውስጥ እንድታስበው የሚያስችል ስራ ተሰርቷል ብዬ አላስብም። ምናልባት ወደፊት እንመጣበታለን። ይሄ ታሪክን ይዞ ከመሄድ አንጻር በተለይ ደግሞ የአክሱም ሀውልትን ከማስመለስ የምንመጣበት ሂደት አለ። ጣናም አለ ትልቅ ሹ ነው በተለይ ሰሞኑ ላይ ትልቅ ከፍተኛ አደጋ አድርሶበታልና ታሪካዊ ቅርሶቻችንና እንግዲህ አሁን ያለው ኡነታን አያይዘን ወደፊት መተን በደንብ የምናየው ሁኔታ ነው። የሰዓት እጥረት እየገጠመን ብዙ ጊዜ ፕሮሚስ ያደረግናቸው ነገሮችን እየተገበርን አይደለም። ግን በርግጠኝነት አሁንም ቃል የምንገባው ለአድማጮቻችን እስከዛሬ ቃል የገባናቸውን ነገሮችን በቀጣይነት ፕሮግራም ፈርጅ እያስያዘን እንደምንመጣባቸው እንደምንመለስበትና በሰፊ እንደምንወያይበት ነው። ምናልባት ጊዜ ገድቦናል፣ ከዚህ በላይ መሄድ አንችልም። ወደፊት በደንብ እናየዋለን። አይ ቲንክ ማስታወቂያዎች አሉ መሰለኝ አመት።
አዎ፣ የዚህ የጊዜውን ችግር በተመለከተ አንተም እንደተሰማህ ሌሎቻችሁም እንደሰማችሁ አቃለሁ። ብዙ ፕሮግራሞችን እንቀጥላለን እያለን ቃል እየገባን አስቸኳይ ጉዳዮች እየገጠሙን እንደምናስተላልፍ በደንብ እኔም ተረድቻለሁ። ግን እንዳልከው አድማጮቻችን የገባነውን ቃል በተቻለ መጠን አስቸኳይ ጉዳዮች ሲገጥሙን በማከል ብናቋርጣቸውም ተመልሰን እንደምንመጣባቸውና እንደምንቀጥልባቸው፣ ለምሳሌ የአዲስ አበባን ጉዳይ ተመልሰን እንደምንመጣ አድማጭ ሊጠራጠረን አይገባም። ምክንያቱም ተመልሰን እንመጣለን፣ በደንብ አዘጋጅተን እንመጣለን። አሁን ያላችሁትን ፕሮግራም በሰፊው እንመጣበታለን። አድማጮቻችን ቃል የምንገባቸውን ፕሮግራሞች በጊዜ ምክንያት ብንተዋቸው ተመልሰን እንደምንመጣባቸው ቃል ልንገባላችሁ እንወዳለን። ከተቻለ ደግሞ ወደፊት የሰዓቱን ሁኔታ ለማስተካከል እንሞክራለን። ለማንኛውም አንድ ማስተዋቂያ አለን። አሁን የስብሰባ ጥሪ ነው የሚለው ሐምሌ 5 ቀን 2008 ዓመተ ምህረት የተጀመረውን ወልቃይት የአማራ ሕዝብ ተጋድሎ አንደኛ ዓመት ለማክበር ሺስታ ጋሌሪያ፣ ሺስታ ቢብሊዮቴክ፣ ፕላን ኤት ብላክበሪ ኮንፈረንስ ሩም ይላል። ቀኑ እሁድ 9 ጁላይ 2017 ከ13 ሰዓት እስከ 17 ሰዓት ተኩል ይላል። በተዘጋጀው ስብሰባ የአማራ ነገር ተወላጆች እንዲገኙና ህዝባችን እየከፈለ ያለውን መስዋዕትነት የምናግዝበትን መላ እንድንመካከርና የድርሻችንን እንድንወጣ በስብሰባው ላይ እንዲገኙ በማክበር ጥሪ ያቀርባል ይላል በስዊድን የአማራ ነገር ተወላጆች ማህበር።
በጉጉትና በናፍቆት የሚጠበቀው 20ኛው የአውሮፓ መንፈሳዊ የስብከተ ወንጌል ጉባኤ ደረሰ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በስቶኮልም ደብረ ሰላም መድኃኔዓለም ቤተክርስቲያን መንበረ ጵጵስና ሰበካ ጉባኤ አዘጋጅነት ከሐምሌ 7 ቀን እስከ 9/2009 ዓመተ ምህረት በዚህ ሀገር አቆጣጠር ከጁላይ 14 እስከ 16/2017 የሚካሄደውን 20ኛው የአውሮፓ መንፈሳዊ የስብከተ ወንጌል ጉባኤ ዝግጅት በማጠናቀቅ ላይ እንገኛለን። በጉባኤው ላይ ብፁዓን ሊቃነ ጳጳሳት፣ የአብያተ ክርስቲያናት አስተዳዳሪዎችና ካህናት፣ ከአሜሪካን፣ ከአውሮፓና ከሀገር ቤት የተጋበዙ መምህራንና ዘማሪያን ይገኛሉ። ወጣቶች ቀለል ባለና በሚችሉት ቋንቋ ሃይማኖታቸውንና ባህላቸውን እንዲማሩ የተመቻቸ ሲሆን ለሕፃናትም ልዩ ቦታ ተዘጋጅቷል። የጉባኤው ቦታ ከአርብ ጁላይ 14 ቀን እስከ ቅዳሜ ጁላይ 15/2017 ሀግዳለን ሴንትሩም በሚገኘው ስፔንስካ ሽርካ፣ እሁድ ጠዋት ጁላይ 16 ቀን 2017 በደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን በብፁዓን ሊቃነ ጳጳሳት የሚመራው የቅዳሴ ጸሎት ከተጠናቀቀ በኋላ ቀሪው መርሃ ግብር ሮክስ ቤት በሚገኘው የፎልኬት ሂውስ አዳራሽ ይካሄዳል። የስቶኮልም ደብረ ሰላም መድኃኔዓለም ቤተክርስቲያን መንበረ ጵጵስና ሰበካ ጉባኤና የጉባኤው አዘጋጅ ኮሚቴ
እንደናረፈዳችሁ አድማጮቻችን፣ ከረፋዶ 10 ሰዓት ሆኖ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በእንግሊዝ ሀገር ከሽምብር ወንጀል ጋር በተያያዘ ተጠርጥረው የነበሩት ዶክተር ታደሰ ብሩ በዋስትና ሲለቀቁ መደበኛ ፍርድ ቤት ጉዳዩን ማስረጃ የሌለው በማለት ጉዳዩን በአካባቢ ፍርድ ቤት እንዲታይ ወስኗል። ባለፈው ጃንዋሪ ኤርትራ ደርሰው ሲመለሱ ለንደን አየር ማረፊያ በፖሊስ ፍተሻ የተካሄደባቸው ዶክተር ታደሰ ብሩ በኤርትራ የሚገኝን ወታደራዊ ማሰልጠኛ ተቋም በመጎብኘት የተከለከሉ ድረገጾችን በማየትና የስለላ ጽሁፎችን አውሮዶ በመያዝ የጎሪላ ውጊያዎችን የሚያጠኑ ዶክመንቶችን በመያዝ የተለያዩ ጦር መሳሪያ አጠቃቀም ማኑዋሎችን በመያዝ በሚል ጉዳዩን ከሽብር ጋር በማያያዝ የእንግሊዝ አቃቤ ሕግ ፍርድ ቤት ቢያቀርባቸውም ጉዳዩ በማስረጃ ያልተደገፈ በመሆኑ በዋስ እንዲለቀቁና ጉዳዩን በአካባቢ ችሎት እንዲታይ ተወስኗል። ዶክተር ታደሰ ብሩ እንደገለጹት የእሳቸው ፍርድ ቤት መቅረብ በአመራርነት ከሚያገለግሉበት ከአርበኞች ግንቦት ሰባት ጋር እንደማያያዝም አመልክተዋል። የኢትዮጵያ ፓርላማ አንድ ሶስተኛውን የበጀት ጉድለት ያለበት የተባለውን ከ320 ቢሊዮን ብር በላይ አመታዊ በጀት አጽድቋል። የ100 ቢሊዮን ብር የበጀት ጉድለት ያለበት የመንግስት አመታዊ በጀት ከብድርና እርዳታ ይሸፈናል ተብሎ እንደሚጠበቅም ተገልጿል። ዋና ገቢው ግን ከግብርና ከሀገር ውስጥ የሚሰበሰብ ነው ሲባል ይህ በጀት ከባለፈው አመት ጋር ሲነጻጸር በ17% ብልጫ ያለው ቢሆንም የበጀት ጉድለቱ ግን በአጠቃላይ መጠኑ አንድ ሶስተኛ መሆኑን ለማወቅ ተችሏል። ከካፒታል በጀት ከ114 ቢሊዮን ብር በላይ ሲመደብ ለአጠቃላይ ወጪ በጀት ደግሞ 88.8 ቢሊዮን ብር ተመድቧል። የ100 ቢሊዮን ብር የበጀት ጉድለት ያለበት የመንግስት አመታዊ በጀት ከብድርና እርዳታ ይገኛል ተብሎ እንደሚጠበቅ ተገልጿል። ዋናው ገቢ ግን ከግብርና ከሀገር ውስጥ ከሚሰበሰብ ነው ተብሏል። በበጀት እቅዱ ላይ የቀረበው መረጃ እንደሚያመለክተው ለልማት የሚውለው ገንዘብ ሲቀነስ ለመከላከያና ለጦር መሳሪያ የሚወጣው ግን ጨምሯል። በዚሁ መሰረት የመከላከያ በጀት አምና 11 ቢሊዮን ብር ያህል የነበረው ዘንድሮ ወደ 12 ቢሊዮን ብር በላይ እንዲሆን ተደርጓል። የልማት ፕሮጀክቶች በጀት ውስጥ ደግሞ አምና 12 ቢሊዮን ብር የነበረ ሲሆን ዘንድሮ ወደ 7 ቢሊዮን ብር እንዲወርድ መደረጉ ተዘግቧል። በአዲስ አበባ ጎርፍ ባስከተለው አደጋ 5 ሰዎች መሞታቸው ተዘግቧል። በአዲስ አበባ ባለፉት ቀናት ከፍተኛ ዝናብ ባስከተለው ዶፍ 5 ሰዎች መሞታቸውን የአደጋ መከላከልና ባለስልጣናት አስታውቀዋል። በከተማዋ በስተደቡብ ጫፍ ላይ አንድ ወንዝ በመሻገር ላይ የነበሩ 4 ሰዎች በጎርፍ መወሰዳቸውን የአዲስ አበባ የእሳት አደጋ መከላከል ቢሮ ቃል አቀባይ አቶ ነጋቱ ማሞ መግለጻቸውን ዘገባዎች አመልክተዋል። አንድ የቱርክ ዜና ወኪል እንደገለጸው እስካሁን የሁለት ሰዎች አስክሬን ሲገኝ አባትና ልጅ በጎርፍ ተወስደው እስካሁን የደረሱበት አልታወቀም። በአዲስ አበባ ጃክሮስ አካባቢ አንዲት ሴት ድልድይ ስትሻገር አዳል ጧት ወደ ወንዝ በመግባቷ በውሃ መወሰደዋንም ለማረጋገጥ ተችሏል። በጎርፉ ሰቢያ 7 ሰዎች በተደረገላቸው ገዛ ከሞት ማምለጣቸው ተዘግቧል። በአዲስ አበባ ካለፈው ግንቦት ወዲህ በረዶ ቀላቅሎ የሚጥለው ዝናብ በከተማዋ ከፍተኛ ስጋት መደቀኑና በዚህም ሰቢያ ነዋሪዎቿ ለሞት እየተዳረጉ መሆኑን የቱርኩ ጋዜጣ ዘገባ አመልክቷል። በዝናቡ ሳቢያም ከፍተኛ ንብረት መውደሙንም ዘገባው ጨምሮ ገልጿል። የተባበሩ መንግስታት ድርጅት አካል የሆነው UNDP አፍሪካ ዳይሬክተር አቶ ተናኝ ወርቅ ጌቱ የጓደኛቸው ልጅ ካለውድድር መቅጠራቸውን አንድ ዓለም አቀፍ ተቋም አገልጧል። ህዝባዊ ወያኔ ሀርነት ትግራይ ስፍራ አስፈጻሚ አባልና የጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪ አምባሳደር ብርሃነ ክርስቶስ ሴት ልጅ በተባበሩ መንግስታት የልማት ፕሮግራም UNDP በአባቷ እገዛ ለውድድር እንድትቀጠል መደረጉን አንድ ዓለም አቀፍ የፕሬስ ተቋም አገልጧል። ኢንተርሲቲ ፕሬስ የተሰኘውና በተባበሩት መንግስታት ጉዳዮች ላይ ተኩሮ የሚሰራው የሚዲያ ተቋም እንዳለው የአምባሳደር ብርሃነ ገብረ ክርስቶስ ጓደኛ የሆኑት የዩኤንዲፒ አፍሪካ ዳይሬክተር አቶ ተናኝ ወርቅ ጌቱ ሳሌም ብርሃን የተባለችን ሴት ልጅ ያለምንም ውድድርና ህጋዊ አሰራር በተባበሩት መንግስታት ድርጅት እንድትቀጠር ትእዛዝ ሰጥተዋል። እንደ አውሮፓውያን አቆጣጠር በ2013 ዩኤንዲፒ ያለምንም ውድድር እንድትቀጠር የተደረገችው የአምባሳደር ብርሃነ ገብረ ክርስቶስ ልጅ እንደገና የማዋቀር ለውጥ በተደረገበት በ2016 ጊዜም ከፍተኛ የደረጃ እድገት እንድታገኝ መደረጉን ኢንተርሲቲ ፕሬስ አጋልጧል። እንደገና በ2017 ምንም አይነት የሥራ ውድድር ማስታወቂያ ሳይወጣ ወደ ቋሚ የኮንትራት ውል ተሸጋግራ በደረጃ ላይ ደረጃ በእድገት ላይ እድገት እንደተጨመረላት ዘገባው ገልጿል። ሳሌም ብርሃኔ በዚህ ሁኔታ ተጠቃሚ መሆኗን በሚመለከት ኢንተርፕሬስ ሲቲ ለዩኤንዲፒ ማብራሪያ እንዲሰጠው ጥያቄ ቢያቀርብም እስካሁን ምንም አይነት ምላሽ አለማግኘቱን ጨምሮ አስታውቋል። በዩኤንዲፒ አፍሪካ ዳይሬክተር የጓደኛቸውን የአምባሳደር ብርሃነ ገብረ ክርስቶስ ልጅ በዝምድና ከማስቀጠር አልፎ በሚሰሩበት በተባበሩ መንግስታት ድርጅት ለአንድ መጠነኛ ጉዞ ስራ እስከ 11,000 ዶላር የማወራረጃ ሂሳብ እንዳቀረቡም ኢንተርሲቲ ፕሬስ አጋልጧል። የሂሳብ ማወራረጃ ሰነዱንም የሚዲያ ተቋሙ ይፋ አድርጓል። ይህንን የሙስና ቅሌት ያጋለጡትና መረጃውን የሰጡት በተባበሩ መንግስታት የልማት ፕሮግራም ዩኤንዲፒ የሚሰሩ ሰራተኞች መሆናቸውም የሚዲያ ተቋሙ ጠቁሟል። መረጃውን የሰጡት ሰራተኞች ለደህንነታቸው እንደሚፈሩና ጉዳዩን በሚስጥር መስጠታቸውንም ለማወቅ ተችሏል። በደቡብ ጎንደር የተጀመረው የትጥቅ ማስፈታት ዘመቻ መክሸፉ ተሰምቷል። በደቡብ ጎንደር እብናት ወረዳ የህወሓት አጋዚ ጦር የገበሬውን ትጥቅ ለማስፈታት ያደረገው ሙከራ መክሸፉ ተነገረ። በሰሜን ጎንደር የተጀመረውን ገበሬውን ትጥቅ የማስፈታት ዘመቻ ወደ ደቡብ ጎንደር ሲሸጋገር ከደቡብ ጎንደር የተገኘ መረጃ እንደሚያስረዳው በእብናት ወረዳ ባሉ ወረዳዎች ትጥቅ ለማስፈታት የአጋዚ ጦር በከፈተው ተኩስ 3 ሰዎች ቆስለዋል። በእብናት ወረዳ ሰፍሮ የነበረው የህወሓት አጋዚ ጦር በሚንጦዎች፣ መልዛ፣ ጨጨዋ፣ አቦና ወፍጮማ በተባሉ አካባቢዎች ዘምቶ በታጠቁ ገበሬዎች ላይ ጥቃት ደርሶበታል ተብሏል። በዚሁ ጥቃት የተበሳጨው የህወሓት ጦር አዛውንቶችን፣ ህጻናትና ሴቶችን እየደበደበ ወደ እስር ቤት እያስገባቸው መሆኑን ምንጮች ገልጸዋል። በሰሜን ጎንደር የተጀመረውን የትጥቅ ትግል ማስቆም ያልቻለው የህወሓት ጦር 3 ስልቶችን በመከተል በህዝቡ ላይ ጫና ያደረገ መሆኑን መዘገቡ ይታወሳል። በመጨረሻም የተባበሩት መንግስታት ድርጅት የባህልና የቅርስ ማዕከል ዩኔስኮ ሰሞኑን በፖላንድ ዋና ከተማ ባደረገው ስብሰባ ላይ የኤርትራ ዋና ከተማን አስመራን በቅርስነት መመዝገቡን አስታውቋል። ለሳምንቱ የነበሩት አበይት ዜናዎች እነዚህ ናቸው። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
አርማጆቻችን እንግዲህ የዜና ወጃችን ተከትለን ተመልሰን መተናል። እንደ መግቢያም እንግዲህ ቀድም መጀመሪያ አካባቢ ዘውዱ ካልተጋበዘ ይያልክ ያው እንግዲህ ለያዝ ለገላጋ አስቸግረን ነበር። ይሄ ሙዚቃ በርግጥ ታሪካዊ ይዘቱ እጅግ በጣም መሰረታዊና በተለይ ደግሞ የዜማ ምንድነው የግጥም መሰረቱ ስታዩ ኢትዮጵያን አንድነትን ካስቀድሞ ይወጣ ዘፈን ወይስ መዝሙር እንዴት ነው የምታየው? እኔ ይሄንን ያስታውሰኝ የድሮስ የሰባዎቹን ምናምን ላይ ህብረ መዝሙሮች ነበር።
የዩኒቨርሲቲ ተማሪዎች መዝሙሮች ነው በህብረት እየተቀባበሉ የሚዘምሩት መዝሙሮችን ያስታውሳል። የዜማው ቅላጼ ያካሄዱ ማም ደስ ይላል። ሁለቱም ደግሞ የአንድነትን ነገር መናገሩ በዚህ ታይም ላይ ሁላችንም አንድ ምን ሆነበትን ነገር የሚሰብከን ነው። ምክንያቱም አሁን ያለውን የጭቆናና ግፍ ለመቋቋም ምን ይችላል ወይም ደግሞ ይሄንን ፍርሃት ለመገርሰስ ምን ይችላል በአንድነት በኃይል سنቆም ነው። ሁላችንም አንድ አይነት የሆነ አላማ ሲኖረን ነው። ምክንያቱም ወደ ጋራ ጠላታችን ትኩረት ስናደርግ ነው ይሄንን ፍርሃት እናስወግደው የሚል እምነት አለኝ። በሌላ በኩል ስታየው ይሄ ህዝብ የህዝብ መዝሙር ነው። በዚህ ላይ 15 የሚሆኑ ታዋቂ አርቲስቶች ተሳትፈውበታል። አለምጻይ ወዳጆም ጥሩ የሆነ ግጥምና ጥሩ ዜማ ነው የሰራችለት። በጣም ታዋቂ አለም ሳይወራጩ እና በጣም የሚማርክ ነው። የሚጠገብም አይነት አይደለም። ምክንያቱም ሀገራዊ ዜማዎች በተለያዩ አርቲስቶች ይዜማል። ነገር ግን ይሄንን ያክል ደሞ ልብ የሚነካ በህዝብ በብዙ አርቲስቶች ተሳትፈውበት ግን እንደዚህ ውስጥን የሚቆሰቁስ አይነት ስሜት ያለው ዜማ እስካሁን አለብ ያላሰበም እና ለኔ በጣም ከሚገባው በላይ ወቅታይ ነው ብዬ ነው ማሰበውና በጣም ጥሩ ነው።
ያው በተለይም ደሞ ይሄ የ34ኛው የ34ኛ የኢትዮጵያ ስፖርትና ባህል ፌዴሬሽን በሰሜን አሜሪካ ዝግጅትን ተከትሎ ነው እንግዲህ በብዙ ማህበር ቀደም ብሎ እንደወጣ አስተውሳለሁ። ይሄ መዝሙር 3-4 ወር ቀደም ብሎ አድምጨዋለሁ። በሆነ አጋጣሚ ግን ለማህበረሰቡ ይፋ ሆኖ እንዲያዳምጠው በሰፊ ሆኖ ከዚህኛው ከስፖርት ፌስቲቫል ጋር ተያይዞ ነው የነበረውና ባህሉን የነበረውን ፌስቲቫልም ባህልም እንዲደምቅ ካረጋቸው ሁኔታዎችም አንዱ ይሄ ነው በያስባለሁ። በተለይ ዓለም ፀሐይ ወዳጆም ግጥምና ዜማ ውጤትም ሆኑ በራሱ ለአርቲስቷ ካለን ማድናቆት የበሰለም የሥራ ፍሬዎችም አንጻር ስታዩ እኔ ትልቅ ግባት ነው ብዬ ነው ማስበውና
እዚህ ላይ መታየው አርቲስቷን ያገር ፍቅር ስሜትም ተመለከታለ። ገባህ? ምን ያህል አርቲስቶች ምን ያህል ያገር ፍቅር ስሜት እንዳላቸው ውስጣቸው ምን ያህል ስለ ሀገር ምን ያህል ውቀቱ እንዳላቸው እንዴት መግለጽ እንደሚችሉ ራሱ ማሳያ ነው ይሄ። እና አሁን በሰሜን አሜሪካ ባለው የስፖርት ፌስቲቫል ላይ እንደምትመለከቱም ኢትዮጵያዊነት በጣም ጎልቶ ነበር እየታየ ያለው። ህብረት ነው እየታየ ያለው። ፍቅር ነው እየታየ ያለው። የተለያዩ ብሔር ብሔረሰቦች ልብስ ለብሰው ሁሉም በአንድነት መነጣጠል ሳይኖር ሁሉም ሰንደቅ ዓላማቸውን ይዘው በጣም የሚያምር ህብረ ቀለም የነበረው አው በጣም ነው ደስ ይላል። ይሄ ነበር የናፈቀንኛ ከመነጣጠል ከመጠላለፍ ይልቅ እንደዚህ ህብረትን አንድነትን ፍቅርን ለህብረት ለመጪው ትውልድ ራሱ አሁን የኛ እዚህ ጋር መጠላለፍ መነቋቆር ነገ ለሚመጣው ትውልድ ጥለን ምን ሄደው አሻራን ማሰመቻል አለብን። አሻራችን ፍቅር መሆን አለበት። አሻራችን ተስፋ መሆን አለበት። አሻራችን ሰላም መሆን አለበት። ገባ? እና በዚህ ውስጥ መታየው ነገር ምንድነው? ደስ የሚል ሁኔታዎችን ነው ሰሞኑን እየተመለከተን ያለነውና እኔ በጣም ደስተኛ ነኝ።
መስ ያ በዋናነት ያው ዓለም ፀሐይ ወዳጆን ስናነሳ ቀድምም ለአድማጮቻችን እንዲመልሱት ያቀረብነው ጥያቄ ውስጥም እሷንም ለዚህ እቺን የመሰለችን ቁል ኢትዮጵያም ለዓለም ማህበረሰብ ያበረከተ ትምርት ቤት አለና ይህ ትምርት ቤት ማን ይባላል የሚል ጥያቄ አቀርበናል። ከሱ መካከለም የዓለም ሎሬት አፈወርቅ አርቲስት አፈወርቅ ተክሌን አለ የኳስ ሊቁ መንግስት ወርቁን ዶክተር ሙላቱ አስተጣቀ የሙዚቃ ቴክኒሽያኑ ወይም አርቲስት መስላል እዛም ላይ ስለታዩና እነሱን ያበረከተ የትልልቅ ሰዎች መፍለቂያ የሆነ ትልቅ ትምርት ቤት አለ አዲስ አበባ ከተማ ውስጥ የሚገኝና
ትምርት ቤት አው ብስካውን እንግዲህ አድማጮቻችን አው እንትሞክረዋል ግን ሁለት ሰዎች ናቸው ስታውን በትክክለኛ
አው ግን በጣም በሚገርም እና ያ አድማጭ ተሳትፎ ያዩበት ነው በጣም ነው ብዙ ሰዎች እንደውም ይሄን ለመስጠት አህመድ የተማረበት ትምህርት ቤትም ብለው አድማጭ መልስ የሰጡበት ይደሳልና በሌላ ጉዳይ አህመድ ያው ሰሌላ የሬዲዮ ምን እንደ የስልክ ስራዎችን እንግዲህ ለማገናኘት እየሞከረ ነው ከመግቢያችን ላይም ለአድማጮቻችን በገለጽነው መሰረት በዚህኛው በሚቀጥለው ሳምንት ላይ ያ እንግዲህ አውሮፓ የአሜሪካን ሰሜን አሜሪካን ተከትሎ በአውሮፓ የስፖርትና ባህል ፌዴሬሽን የሚዘጋጀው የባህል ፌስቲቫል አመታዊ ፌስቲቫል በሮም ጣሊያን ከተማ ውስጥ እንደሚካሄድ ተነግሯል። ግን እሱን ተከትሎ ብዙ ጥያቄዎች እየቀረቡ ነው ያሉትና ኢፍታዊነት በጋራ አብሮ የመሄድ እና አንዳንድ ሁኔታዎች አሉ ትክክል አይደለም የሚሉ አሳሰቦች ይብን በሰፊ ሁኔታ ቦይኮት ያደርጉ ያሉበት አግራቶች አሉና ይህ ሁኔታ ምንድነው? መሰረታዊ ያለ መግባባቱ የተፈጠረበት ምክንያት ምንድነው? አካሄዱስ ወዴት እየሄደ ነው? ከየት ወዴት ያመራል ነው የሚሉን ሰፋ ያለ ፕሮግራም ይዘን ቀርባለን ባልነው መሰረት እንግዲህ አርማጮቻችን እንግዲህ እንግዶቻችን ስልክ እንትናችሁስ ገብተው ያው በስልክ ገብተው ከእናንተ ጋር ነው ያሉትና እንግዲህ በሰፊው ውይይት እናረጋግበት ያለውን ሁኔታ ከግራም ከቀኝም ማየት እንሞክርበት ሂደት ነው ያለው። እንግዲህ ሙሉ ዝግጅቱን ከአህመድ ጋር አብረን እንድንከታተለው ጋብዛለሁ። አብራችሁን ቆዩ አርባዎቻችን።
እንግዲህ ውድ አድማጮቻችን ቃል በገባነው መሰረት በዛሬው ዕለት ሰፋ ያለውን ጊዜ ለኢትዮጵያ የአውሮፓ ኢትዮጵያ ስፖርት ፌዴሬሽን ዝግጅት ሰተናል። በዚህም ምክንያት አሁን ከኛ ጋራ በቀጥታ በስልክ ሁለት እንግዶች አሉን። ከጣሊያን የኢትዮ ሮማ ተወካይ አቶ ሮቤርቶ ይገኛል ከኛ ጋር፣ እንዲሁም ደግሞ አቶ ሳምሶን ከኑርነንበርግ። እስቲ ድምጻቸውን ልስማ መኖራቸውን አድማጮቻችንም እኔም እንድንረዳው። ሮማ ጀምርልኝ።
አላል ይስማል ገደም።
ኦኬ ከሮማ ሮቤርቶ፣ ኑርነንበርግ አቶ ሳምሶን።
አዎ ደናስሊ ሳምሶን ባላሎ ከኢትዮ ኑርነንበርግ ጀርመን።
እንኳን ደህና መጣችሁ ጥሪያችንን አክብራችሁ ለኢትዮጵያኖች ወገኖቻችሁ ባለም ዙሪያ ለሚገኙ ኢትዮጵያን ወገኖቻችሁ ስለ አለው ሁኔታ አንዳንድ የሚወሩትን የሚሰሙትን አንዳንድ ሁኔታዎች እንድታስተካክሉልን በማለት ይኸው እንግዲህ ከኛ ጋር ትገኛላችሁ። በመጀመሪያ ሮም ልጀምርና አቶ ሮቤርቶ ምንድነው ዝግጅታችሁ? ምን እየመሰለ ነው ዝግጅታችሁ? ውስጥ ተካፋይ ናችሁ ወይ? ጣሊያን ስለሆነ የጣሊያኑ ሁኔታ እንዴት ነው በአጠቃላይ?
እሺ በመጀመሪያ ደረጃ እንደምን አላችሁ ሁላችሁም? ለፍሬያችሁ ስለጠራችሁኝ በጣም አመሰግናለሁ። በመጀመሪያ ደረጃ ያው እኔን ራሴን ማስተዋወቅ ሮቤርቶ ካንቲ ይባላለሁ። ያው የኢትዮ ሮማ ዋና መስራች ከሌሎች ጋር በመተባበር ከነደረጀ ጋር ከተለያዩ ጓደኞቼ ጋር መስርቼ በተጫዋችነትና በሊቀመንበርነት ከ2009 በፈረንጅ አቆጣጠር ከ2014 ሳገለግል ቆይቼ አሁን ደግሞ ያው በአማካሪነትና በአሰልጣኝነት እየቀጠልኩ ያለው ሰው ነኝ ማለት ነው።
ሮቤርቶ ከዚህ በፊት የስዊድኑ በተደረገው የአውሮፓ ዝግጅት ላይ መጣ ነበር ባልሳሳት ቡድርህን እየመራ
እኛ ከ2005 ዓመተ ምህረት ጀምረን ከቤልጅየም ካርተና እናቀን ማለት ያው ፋሚ ተፋፋፍ ነው ያው እንደምታየው ብዙ ችግሮች ተፈጥረዋል። አንዳንድ ክፍተቶች አሉ፣ አንዳንድ ያለመግባባት ነገሮች አሉ። ትንሽ የትራንስፓረንትነት መጉደል ትንሽ ቅሬታዎችን አምጥቷል። ስለዚህ እንደሌላው ጊዜ በጣም በደስታ የምንቀበለው ነገር ሊሆንልን ያልቻለው ምክንያት ያው ብዙ ቡድኖች እንደማይመጡ ኮሙኒኬሽን ስላደረጉ ይሄ ነገር በጣም አሳዝኖናል። ምክንያቱም ያው አንድ ወገን ሲቀር ማለት ምክንያት ይኖረዋል፣ የራሱ ሪዝን ይኖረዋል። የሞላ አይቀርም መቼም ይሄን የሚያክል የለፋ አደባባይ ጀርመን ቡድኖች አብዛኛው ያው መስራት ማለት ይቻላል። ምክንያቱም የመጀመሪያው ራሱ ዝግጅት እስቲ ጋር ጥላይ ነው ተደረገው በ2003 ዓመተ ምህረት። ስለዚህ ብዙ አስተዋጽኦ ያደረጉ ከመሃላቸው ስላሉ የቀሩበት ምክንያት ያው በደንብ መብራራትና በደንብ መስተካከል አለበት ብዬ ገምታለሁ። እና ደስተኛ በጣም አይደለንም፣ ምክንያቱም እንደሌላው ጊዜ ሁሉም የሚገኝበት ስላልሆነ እርግጠኛ ነኝ እንደኔ ደግሞ ብዙ ሰው ይህን እንደሚያስብ።
ሮቤርቶ ወደ ጀርመኑ መለሳለሁ። ከዛ በፊት ግን አንተ ይሄንን ዝግጅት ትንሽ ቅር እንዲያሰኘ የሌሎቹ አለመገኘት ነው። ግን ያለ የሌሎቹ አለመገኘት ምክንያታቸውን ሰምተሃል? በቂ ነው ትላለህ?
አዎ በደንብ ሰምቻለሁ። ምክንያቱም ያው እኔ በአባልነቴም በቦርድ ሜምበርነቴም በስብሰባ ላይ እንግዲህ በምችለው መጠን ተገኝቻለሁ። ያው የኛም ቡድን ያው ሊቀመንበራችንም ያው በአሁኑ ሰዓት ደረጃን ባለው ሰሞኑን ያው በሚሰጠው መግለጫ ያስቀምጣላችሁ የኛ ሂደት እንዴት ነበረ። ያው መጀመሪያውኑ እኛ ብዙ አመታችን ነው ስንጠይቅ እኛ እንድናዘጋጅ ማለት ነው።
ኢትዮ ሮማ ማለት ነው።
ኢትዮ ሮማ አሁን እዚህም ላይ ለይተን መተዋወቅ አለብን። ምክንያቱም ኢትዮ ሮማ ሌላ ቡድን ነው፣ ኢትዮ ኢታሊ ሌላ ቡድን ነው። ያው በፊት አንድ ብንሆን ከ2009 ጀምረን ተለይተን ኢትዮ ሮማ ብለን እኛ የራሳችን ቡድን አቋቁመን ያው ሌላ ቡድን ነን ማለት ነው። እና በዚህ አጋጣሚ ምንድነው እኛ ጥያቄ ጠይቀን እንድናዘጋጅ በአጋጣሚ ተራው ሳይደርሰን ያው ፌዴሬሽኑ ብቻ እንዲያዘጋጅና ለሁሉም ቡድኖች ጥቅም ተብሎ የፌዴሬሽኑ ማዘጋጀት እኛን አልከፋንም። ምክንያቱም በትክክል እንደተባለው ስብሰባዎች ላይ እንደተባለው በሚገኘው ብር ቡድኖች ሁሉ የሚጠጎሙ ከሆነ ብዙ ቡድኖች ለምሳሌ በኢኮኖሚ ችግር በትራንስፖርት ችግር የማይመጡትን ረዳን ማለት ነው። ስለዚህ ቆንጆ ሂደት ነበር ሂደቱ። ግን በዚህ አጋጣሚ ደግሞ ያው በ2012 ጣሊያን ላይ ተዘጋጅቷል። እኛ ካልነው ኢትዮ ኢታሊ ያዘጋጀው እና እድሉን አግኝቶ ጥሩም ነገር ሰራ፣ መጥፎም ነገር ሰራ፣ ተወቀሰም ተመሰገነም ሰርቷል። እና በዚህ አጋጣሚ ሮም ላይ ነው የሚደረገው ብለው ያው እንደ ሰርፕራይዝ ሲነገረን እኛ ራሳችን አናውቅም ነበር። እንደ ስብሰባ ተደርጎ ሴፕቴምበር ላይ ሰብስቦ ኢትዮሚዛን ኢትዮሮማን ኢትዮጣሊ ሲያናገረን ያው በስብሰባ ሁለት የተነጋገር ነው ምንድን ነው እኛ ሶስታችን አንድ ላይ መስራት እንደማንችል፣ ምክንያቱም ሶስት ቡድን አንድ ላይ ሰራ ማለት ተዘበራረቀ ማለት ነው በእኛ አስተሳሰብ፣ በኢትዮሮማ አስተሳሰብ ማለት ነው። እና እኛ ሰብነው ምን ነበር ናቸው ከአንድ ቡድን ጋር ስሩ። ኢትዮሚዳም ከሮም 400 ኪሎ ሜትር አካባቢ ርቆ የሚገኝ ቡድን ነው። ስለዚህ ልርዳችሁ ቢለን እንኳ ሩቅ ያለ ቡድን ነው፣ ይከብደዋል። ኢትዮ ኢታሊም ያው ድሉን ያገኘ ቡድን ስለሆነ ያው ከኛ ጋር ብቻ ስሩ፣ ለሚመጣውም ለጥሩም ነገር ሆነ ለመወቀትም ለመመስገንም ከኛ ጋር ብቻ በመስራት ሂደቱን ማካሄድ እንችላለን እና ከኛ ጋር ብቻ ካልሰራችሁ እኛ ምንም ነገር ውስጥ እንደሌለንበት ብለን ያው በደብዳቤም ቀርቧል። ይሄ ነገር በህጋዊ ደብዳቤ በኢሜይልም ለተለያዩ ቡድኖች ደርሷል፣ ይህንን ማመልከቻ ማለት ነው። እና በአሁኑ ሰዓት ያው እኛ በዛሬ ዕለት ማለት ነው በፈረንጅ አቆጣጠር ያው 9 ጁላይ 2017 ምንም ነገር እኛ እየሰራን አብረን እየሰራን ያለው ነገር የለም። ከኳስ ዝግጅታችን ሌላ ፉትቦል ያው ትሬኒንግ እናደርጋለን። አመቱን ሙሉ ተጫዋች ነን፣ እዚህም ኢትዮጵያ መክለን እንጫወታለን። ብዙ ጊዜ ያው በእንትንነት ደረጃ በኢኮኖሚ ደረጃ ያው ወደኋላ የቀረን ስለሆነን አሁን አመቱን ሁሉ የሚጫወት ቡድን እንደምታውቁት የሜዳ የሚከፍለዋለ ብዙ ተጫዋቾቻችን ተማሪ ናቸው። እና ይህንን ችግር በማየት እስኪ የመጠጡን ፓርት ብትሰጡን ብለን በማመልከቻ ጠየቅናቸው። እና እሱንም ያው ምንም ኮንክሉዥን የለውም መልስ የለውም፣ ገና እንትን ላይ ነን ያለ ነው። እንዴት ነው ቀኖቹ ቀረቡ አለቁ። ስለዚህ ምንም ነገር እያደረግን አይደለም። ግልጽ ለመሆን ከኳሱ በስተቀር እኛ ምንም የምናውቀውም ነገር የለም። እናንተ የምትሰሙትን ነው እኛ የምንሰማው።
ኦኬ አቶ ሳምሶን በእናንተ በኩል አሁን የኢትዮ ሮማን ቅሬታ ሰምተናል፣ ሌሎችም ነጥቦች አዋይተውናል። ኢትዮ ሮማ ትክክል አይደለም የሚሉት በአሰራር ደረጃ፣ እናንተስ ምንድን ነው ትክክል አይደለም የምትሉት?
በጣም አመሰግናለሁ አቶ አህመድ። በቅድሚያ ይሄ ራዲዮ ይመስለኛል በመላው ዓለም ከመተላለፉም አልፎ ደግሞ በአብዛኛው ስዊድን ውስጥ ወይም ስዊድን ውስጥ የሚኖር ኢትዮጵያዊ እንደሚሰማው የኢትዮ ስዊድንን ቡድን በዚህ አጋጣሚ ለማመስገን እወዳለሁ። በተለይ ዝግጅታችሁን አዘጋጅታችሁ በነበረበት ወቅት መንግስቱ ወርቁን በህይወት አሳይታችሁን እንዴት ነው የማይረሳ ጊዜ አሳልፈን ከእናንተ ጋር ተለያይተናል እና መቼም የማይመስል ነገር ሲኖር አለመቀበል የሰው ልጅ መብት ነው። ለምሳሌ ወደ ዋናው ሀሳብ ውስጥ ከመግባቴ በፊት እኛ ወደ ስዊድን ውስጥ ያጋጠመንን ነገር እንገራችሁ እንድትረዱት ነው። እኛ ከኑረንበርግ ጀርመን እስከ ስዊድን ድረስ ተጉዘን የመጣ ነው 24 ሰዓት ነበር ይመስለኛል። ከዚህ ተነስተን ወደ በኢስት ጀርመን አቋርጠን ከዛ በመርከብ ዴንማርክ ከዴንማርክ እንደገና ማዕት መንገድ ተጉዘን እንደገና ደግሞ ከዴንማርክ ወደ ስዊድን በመርከብ ቡሳችን ተጉዞ 24 ሰዓት ተጉዘን ነበር ስዊድን የገባነውና በጣም ደክሞ ነበር። ማታ አመሻሽተን ልክ እናንተ ዝግጅት ላይ ከሰዓት ማለት ምሳ ሰዓት አካባቢ ስንመጣ ይመስለኛል ትዝ ይለኛል አስተናጋጆች የሚል ወጣቶች መኮንንም አይተን ደስ ብሎን እኛ ግን ደክሞን ትንሽ እንደው መቀማመስ ፈልገን ነበር። እንግዲህ ያው የሀገር ልጅ የሚያገናኝ ብዙ ነገር አለ እና ወደ ምግብ የሚቀርብበት ወይም ምግብ የሚስተናገድበት አካባቢ በሚስጥር እናይ ነበር አጥራጥሩን እና መቼ ነው ምግብ የሚቀርበው እንዴ ያርቦናል እያለ የሆነች ልጅ ምግብ ድስት ታሞቃለች እዚህ ላይ እና እዚህ ለኛል የሆኑ ሲቪል የለበሱ ነጮች መጥተው ብረት ከተቱበት ጥሩ እኛ እንደንብ ነው የጮህንባቸው። ምን እያደረጋችሁ ነው? ይሄ የኢትዮጵያኖች ባህል ምግብ ነው ምን ድምለብለ በጣም ጮህንባቸው። ይህንን እናንተ አላያችሁትም ያለውን ታሪክ ልነግራችሁ ነው እና መጡና እናንተ ማን ናችሁ አሉ። እኛ ከጀርመን የመጣን ሰዎች ነን እንዲህ የሰው ልጅ መብት ሊጥሳላችሁ ወጥ ውስጥ እንዴት ይሄ እኮ የኛ ናሽናል አይደንቲቲያችን ውስጥ እንዴት እዛ አስከሳለ ምናምን ብለህ ስንጮህበት እዛ ጀርመን መሄድ ትፈልጋለህ ከፈለጋችሁ ጀርመን መሄድ መመለስ ትችላላችሁ። ይሄ ያላችሁት ስዊድን ነው። ስዊድን ሀገር ውስጥ ደግሞ እኛ ከጤና ጥበቃ የመጣን ሰዎች ነን ይህንን ማጣራት አለብን ብለህ ተከራከርን። ይሄ እንግዲህ የማይመስልን ነገር ለመቀበል ሁላችንም የትም ቦታ ያለ አቋም ነው እና በዚህ አጋጣሚ የፌዴሬሽኑ አዘጋጅነት ተወስኖ ያለፈውን አመት የደንሃግ ካዘጋጁ በኋላ የፌዴሬሽኑን ዝግጅት ግምገማ ነበር እና ያው እናንተም ተወካይ አቶ ብርሃኑም ያውቀዋል ሪፖርት ደረሰን። የፌዴሬሽኑ ዝግጅት የነበረውን የደንሃግ በጣም በአፋጣኝ ሁኔታ ጽፈው ላኩልን። በጣም የሚገርም ነው። የፋይናንስ ሪፖርቱ ደግሞ ይሄ ልክ አሁን በዚህ በኢሮፒያን ስታንዳርድ በኦዲተር ምናምን የሚታይ ሳይሆን እንደ እድር የሚመስል በዚህ ወጣ በዚህ ገባ ምናምን የሚል ማን እንደጻፈው ምን የማይታወቅ ወደ 70,000 ብር መክሰራቸውን የሚገልጽ አያይዞ ላኩልን። በጣም ተጭነው በጣም ደነገጥን። እኔ በጣም አዘንኩኝ። ምክንያቱም እዛ ውስጥ ለመስራት ፌዴሬሽን ውስጥ ለመስራት ከባድ ኃላፊነት ውስጥ ገብተህ ብዙ ጊዜህን አቃጥለህ እንደምትሰራ ሁላችንም እንተዋወቃለን እና የእነሱ እዚህ አይነት አጋጣሚ ስላጋጠማቸው በጣም አዘንኩኝ። ይሄ ፐርሶናል የራሴን ነው የምነግራቸው እና እንዴት እንደዚህ ሆነ ይህ ሁሉ ኪሳራ እንዴት መጣባቸው በጣም አዘንኩና ስብሰባ ፓልቶክ የቀረብን ጊዜ እኔ በደንሃጉ ዝግጅት ላይ በአጋጣሚ ሆኖ አልሄድኩም ነበር። በዛ ወቅት የኢትዮ ኑረንበርግ ቡድን ከስድስታችን የአመራር አካላት አምስቱም እዛ ነበሩ እና የመጣውን ኢንፎርሜሽን ወስጄ አካፈልኳቸው። ይኸውላችሁ ፌዴሬሽናችን ችግር ውስጥ ገብቷል፣ ሄዳ ውስጥ ሁሉ ገብተዋል እና እኔ ራሴ በፐርሰናል የራሴን የተወሰነችውን ባዋጣ ደስ ይለኛል ምናምን ስል ወዲያው ተቀበሉኝና እንግዲህ የኢትዮ ስዊድንም ያውቀዋል እነ ብርሃኑም ያውቁታል። ወረዱብኝ። አንተ ስላልሄድክ ነው ወይ ከሰሩ ምናምን ብትለው በዚህ ዝግጅት ላይ እኮ ልክ እንደ ኮሎኒ ነው ወይም ለአውሮፓውያን አካፍለን እንደመጣን ነው የመሰለን ሁሉ ነገር በጥንቃቄ ተዘርፈን አስረክበን የመጣንበት ዝግጅት ላይ እንዴት አድርገን ከሰር ትለኛል? አንተ የማታውቀውን ነገር ዝም ብለህ እንትን አትበል ብለው ወረዱብኝ አምስቱ። ከዛ ወደ ተጫዋቾች ቀረበ ሀሳቡ፣ በፍጹም ይሄ ነገር ሊሆን አይችልም፣ ሊከስሩ አይችልም። ሜዳ ውስጥ የነበረው ዝግጅት በሙሉ በነጮች በሆላንዳውያን ነው የተያያዘው በሙሉ። እዛ ላይ የተጠጣው ቢራ ራሱ ብዛቱ በጣም አጋነው ነገር እዛ ላይ የነበረው። እንደገና ጭፈራው ላይ ማታ ላይ በጥንቃቄ አንዲት ረብሻ ሳይኖር ገንዘቡን አውቶማቲክ እየከተትክ ገንዘቡ የተጣራ ነበር ራሱ ሁሉን ነገር ሲደረግ የነበረው። ምኑ ጋር ነው ሲሰራው? ይሄ ሊሆን አይችልም፣ መጣራት አለበት። በነፃ ኦዲተር ተቋቁሞ ነገሩን አጣርተው ያሳውቁ፣ ከዛ በኋላ የራሳችን ውሳኔ እንወስናለን። በዚህ አይነት ነገር ሊሆን አይችልም ብሎ የኛ ቡድኖች ተቃወሙ። በሚቀጥለው ስብሰባ ላይ ልክ ብርሃኑም ማለት የስዊድን ተወካዮች የሚያስታውሱታል፣ ሁላችንም ብርሃኑም ተናግሯል የሆነ ነገር ሁላችንም ሀሳባችንም ተናገርን። አንዳንዶቻችን ብዙዎቹ አይናገሩም። እዚህ ላይ ማወቅ ያለብን የቦርድ ሜምበርስ ብዙዎቹ ፓሲቭ ናቸው። እንዲህ አይነት በልምድም ማነስ ሊሆን ይችላል፣ አንዳንዴ በተፈጥሮም ሊሆን ይችላል። ብዙ ዝም ይላሉ እና መቀበልም አለቀበልም ብዙ ጊዜ መስማት አይቻልም። እና በዛ በነበረው ስብሰባ ላይ ይኸውላችሁ እኛ ቡድን ይሄ ነገር አለ፣ እንዲህ አይነት ችግር ስላለ ይሄ ነገር መጣራት አለበት፣ ነፃ በሆነ ኦዲተር ተቋቁሞ ሪፖርቱ እንዲደርሰን ይላል የእኛ ቡድን። ስለሆነ ይሄን ነገር አድርጉልን ብለን አቀረብን። ይቻላል ምናምን ተባለ እና እዛ ወቅት ትንሽ አንድ እንደውም እኔ አንዳንዴ
አቶ ሳምሶን ብዙ ጥያቄዎች ስላሉኝ አጠር አጠር እያረግ ጥያቄዎቹን ከቨር እንድናረግ በጣም ጥሩ
እየጨረስኩት። እሺ፣ ልክ ከዛ በኋላ ያንን የኦዲተሩን ሪፖርት ሲጠብቅ አራት ሳምንት አለፈ። አምስተኛው ሳምንት ላይ ዘመቻ ሮማ የሚል ላኩልን። ዘመቻ ሮማ እንዴት ይሄ ይሆናል ብለን ስናየው ዝግጅቱ ወደ ሮማ ሄዷል የሚል ነገር ደረሰን።
መልስ አልተሰጣችሁም? ለጠያቃችሁ ጥያቄ መልስ አልተሰጣችሁም?
በፍጹም። ይኸው ምስክር እናንተ ተወካይ ራሱ ብርሃኑ አለ።
በነገራችን ላይ ላቋርጥህና አቶ ሳምሶን፣ የስዊድን ተወካዮች አቶ ብርሃኑ አልመሰሉኝም። እሱን ከስዊድኖቹ ጋር በአየር ላይ ክሊር እናደርጋለን። ቀጥል ግን።
ኦኬ፣ እኛ እንግዲህ
ይገባኛል አታውቁም። አዎ፣ ቀጥል።
ፌዴሬሽኑ ራሱ ኦዲተር አለው። የፌዴሬሽኑ ኦዲተር ዋናው የስቱትጋርቱ ተወካይ አቶ ስሞን ይባላል። እሱን ጠየቅ ነው ፐርሰናል፣ እንዴት ነው አንተ ኦዲተር ነው የምታውቀው ነገር አለ? ምንም አውቀው ነገር የለም። እኔ የሚደረገው ሪፖርት በሙሉ ከኔ ቁጥጥር ውጭ ነው፣ የማውቀው ነገር የለም። ይህን እየጠበቅን ሳለ ነው የሮሞ ዝግጅት የመጣው እና ይሄማ ሊሆን አይችልም። ይሄ እንደገባንበት ጣጣ ሳይፈታ ችግሩ ሳይፈታ እንዲህ አይነት ኪሳራ ውስጥ የደረሰ ፌዴሬሽን በምን ምክንያት ነው ሮም ሄዶ ሊያዘጋጅ የሚችል ብለን ሁላችንም ተጠያየቅ። በጣም ነገሩ ከዚህ በኋላ ነው ስር እየሰደደ ሄደ። የሚሆን አይደለም ብለን ለመወያየትም ሀሳብ የመጣው ከዛ ጀምሮ ነው። ልክ በዛ ወቅት እኛ ኢትዮ ጀርመን ውስጥ በየአመቱ የምናደርገውን ዝግጅት ህጋዊ ለማድረግ እየተገናኘን በስልክ እናወራ ነበር። ልክ ያን እያወራን እያለ ከመካከላችን ኢሜይል እንደመጣለን ሁላችንም ተነጋገርን። አዎ እኛም ሁላችንም እንደደረሰን ስንነጋገር በሀሳብ ተስማማን። ይሄማ ከሆነ ሀሳባችን አንድ ከሆነ ለምን አንድ ጠቅለል ያለች ደብዳቤ አንጽፍላቸውም? ይሄ ነገር አካሄድ ትክክላል፣ በዚህ አይነት ሁኔታ ሊቀጥል አይችልም፣ የሆነ የገባ ነገር አለ እኛ ማናውቀው ብለን ቀጠን ያለች ደብዳቤ ጻፍንላቸው። እንዴት እንደዚህ ሊሆን ይችላል? በቅድሚያ ቀጣይ አዘጋጅ ሀገሮች አራት ሀገሮች ማመልከታቸውን ሁላችን ታውቃላችሁ።
እነማን ናቸው እነዚህ አራት ሀገሮች?
ኢትዮ ሱሪክ አመልክቷል፣ ኢትዮ ኮለን አመልክቷል። ኢትዮ ሱሪክ እና ኢትዮ ኮለን የፌዴሬሽኑ አመራር አካላት የለባቸው። ኢትዮ ስቱትጋርት ግን የፌዴሬሽኑ ኦዲተር አለ። ኢትዮ ኑረንበርግም አመልክቶ ነበር በዛ። ኢትዮ ኑረንበርግ ደግሞ የፌዴሬሽኑ ዋና ጸሐፊ ያለበት ነው። እነሱ የሚችሉት እንትን እኛ ለስራ የሚያመቸን ቦታ ነው የምናዘጋጀው የሚሉትን ነገር ያው
ያሟላል።
ይሄን ነው የሚያቀርቡት እና ይህ ሁሉም አልፋችሁ ያንን ሁሉ ችግር ሳይፈታ ወደ ሮም ዘላችሁ የገባችሁበት ምንድን?
ቆይ አቶ ሳምሶን ላቋርጥ፣ ክሊር ለማድረግ ለአድማጭ፣ እናንተ በአሰራሩ መሰረት አራት ሀገሮች ጥያቄ አቅርበው እነዛን ሀገሮች ዘሎ በራሱ ኪሳራ ያለበት ድርጅት 70,000 ከሰርኩ ያለ ድርጅት በራሱ ጥያቄ ውስጥ ካልገቡት ለአንዱ ለሆነው ለኢትዮ ጣሊያን ሰጠ ነው የምትለው ባጭሩ?
አዎ፣ ለኢትዮ ጣሊ ብቻ አይደለም የሚለው ለኢትዮ ታሊ፣ ለኢትዮ ሮማ፣ ለኢትዮ ኢሚሊያ የሚባሉ ሀገሮች ሰጠን ነው የሚሉት። እኛ ከበላይ ሆነን እንቆጣጠራለን የሚል ልክ ድሮ እንደሚልኩልን አይነት ደብዳቤ ማለት ነው። እና በጣም ግራ ያጋባል። አሁን ነገሩን ወይም ቱ ሜክ ስኩዌር ዘ ሰርክል እንደሚባለው አጠር ለማድረግ አሁን ራሱ ባለፈው ራሱ የፌዴሬሽኑ ሊቀመንበር ሮማ ሄደው የተናገረው እኛ የመረጥናቸው ሰዎች እንጂ ለሀገር አልሰጠንም ብለው በአደባባይ ተናግሮታል። የመረጠውን ሰው ማለት አቶ አንድነት ይባላል። የኢትዮ ታሊ ተወካይ የነበረ የቀድሞ የስፖርት ተጫዋቾች ምንድን የስፖርት ኢትዮጵያን ስፖርት ተጫዋቾች ህብረት አባል ነው። እንደገና ደግሞ 2013 ምርጫ ሲደረግ ሁሉም ከተመረጠ በኋላ በፈቃደኝነት ሊያገለግሉ ፌዴሬሽኑ ከፈቀደላቸው ሰዎች መካከል አንዱ እሱ ነው። አንድ እሱ አለ፣ ቴድሮስ ደግሞ የስዊድን ነው አለ፣ ማነው የቤልጅየም አለ። በቃ ሁለቱ ናቸው እንደማ ያኛው ሌላ የለም። ሁለቱም እንደ ረዳት ሆኖ የአመራር አካላትን እንዲያገለግሉ ተፈቅዷል። ይህን ነው የምናውቀውኛ እና ለእሱ ተሰሷል ተባለ። ይህን በዚህ ክርክር ውስጥ እያለን ከአንዴም ወደ ሶስት ጊዜ ደብዳቤ ስንልክላቸው መልስ አልሰጡም። በጣም ነገሩ እየበዛ ስለመጣ ወደ ሌላ እንትን ውስጥ ከሚከተን ወደ ሌላ ህግ ውስጥ ምናምን ውስጥ ገብተን የማናውቀው ችግር ውስጥ ከምንገባ እስቲ በግንባር እናናግራቸው ተብሎ በኢትዮ ፍራንክፈርት አዘጋጅነት ባለፈው አቶ የፌዴሬሽኑ ፕሬዚደንት በአንድ ጣቢያ ላይ እንደተናገሩ ወይም በኢሳት ላይ ይመስለኛል የተናገረው እኛንን ሄደን ልናገራችን እሱ አይደለም እሱ ሳይሆን ይህንን እንደውም እንድንገናኝ ያዘጋጀው የኢትዮ ፍራንክፈርት ቡድን። አሁንም ደግሜ ነግረዋል ኢትዮ ፍራንክፈርት ቡድን በእነሱ ኃላፊነት በእነሱ ጥረት ነው ፍራንክፈርት ላይ እንድንገናኝና በግንባር እንወያይ ተባለ። በግንባር ተወያየን። አንድ ቀን የፈጀ ውይይት ኢትዮ ጀርመን እና ፌዴሬሽኑ አመራር አካላት ሁሉ ነገር ተወያየን። በተለይ በዛ ወቅት ደንሃጉን ገመገምን። ከዛ ሮሙን አካሄድ እንዴት እንደሆነ በዚህ አይነት ሁኔታ ምን በአንድ ሺህ ኪሎ ሜትር ርቀት ላይ ሆናችሁ ይህን ነገር እንዴት ትቆጣጠሩታላችሁ? በጣም አስቸጋሪ ሁኔታ ላይ ነው ያላችሁ። ገንዘብ የላችሁ፣ በምን ሁሉ ነገር ጠየቅናችሁ። ልናሳምናቸው ነው ግን ወደ 18 ሰው ተገኝቶ ነበር እዛ ዝግጅት ላይ እዛ ውይይት ላይ። የቃለ ጉባኤውን ማየት ይችላል ይቻላል። ቃለ ጉባኤው ምናልባት ደርሷችሁ ሊሆን ይችላል። እዛ ቀን ቃለ ጉባኤውን የጻፈ ፌዴሬሽኑ ዋና ጸሐፊ አቶ ካሱ ነው። እዛ ላይ 17ቱም ሰው ተቃውሞታል፣ 18ቱም ሰው የሮሙን ዝግጅት። ይህን ይመስላል በዚህ ሁኔታ ውስጥ እያለን።
ቆይ አንድ ጥያቄ አቶ ሳምሶን፣ ሳትስማሙ እዛ ሄደ ግን እዛ ፍራንክፈርቱ ስብሰባ ላይ ኪኪ የሆኑ ጥያቄዎች ተነስተዋል። ኪሳራ ለምን ደረሰ? ቁልፍ የሆኑ ጥያቄዎችን አንስታችኋል ብለን ነው የምንገምተው። ኪሳራው ለምን ደረሰ የሚለውን ኪሳራው ለምን ደረሰ? 70,000 ዩሮ ማለት በጣም ብዙ ገንዘብ ነው። ይሄ ኪሳራ እያለ እንዴት አድርጋችሁ ሮም በየትኛው አቅማችሁ ነው የምታዘጋጁት የሚባል ጥያቄ መነሳት አለበት። ባጭሩ እነዚህ ጥያቄዎች ተነስተው ወይ መልስስ አገኛችሁ ወይ? ባጭሩ
ይሄንን ጥያቄ አንስተን ስለ ደንሃጉ ዝግጅት እንግዲህ በእንትም አሁን ዲቴል መግባት አለብኝ። ምክንያቱም ኢትዮ ስዊድን ራሱ የፌዴሬሽኑ መስራች አባል ስለሆነ የመስራች አባል ሀገር ስለሆነ ይህን ብናገረው ሁሉም ሰው ስለሚያውቀው ሚስጥር አይደለም። በዛ በፍራንክፈርቱ ዝግጅት ላይ ሊቀመንበሩ ምን አለን? እኔ አምስተርዳም ውስጥ ወይም ሆላንድ ውስጥ የተፈረመውን ፊርማ አላውቅም፣ የኔ ቋንቋ ስላልሆነ ይህን የፈረመው አቶ ከበደ ነው ብሎ በአደባባይ ነግሮናል። ይሄ እንዲታ
አቶ ዮሐንስ ማለት ነው ሊቀመንበሩ፣ አቶ ዮሐንስ የለንደን ነው። በጣም ጥሩ ቀጥል።
ከዛ በኋላ የሮማውን ጥያቄ ስንጠይቀው ብዙ የሚሸቱ ነገሮች አሉ፣ የማይስማሙ ነገሮች አሉ። ለምን ይህን ታደርጋላችሁ? እንደዚህ ከሚሆን ሊያዘጋጁ የሚችሉ ሀገሮች አሉ። እናንተ እንደዚህ ሜስ ውስጥ ሳትገቡ ምናልባት ሌላ አማራጭ እናርግና ወይም እንደዚህ የማይሆን ደረጃ ላይ ከሆነም ይህን አመት ይለፈን እና በስነ ስርዓት ብናደርገው ይሻላል። ፌዴሬሽናችን ችግር ውስጥ ሊገባ ይችላል፣ የማይሆን መንገድ ውስጥ ልንገባ ይችላል። አስቸኳይም አስፈላጊም ከሆነ ሌሎች ሀገሮች የተዘጋጁ የሆኑ ቢያንስ የፌዴሬሽኑ ግማሽ ዋጋ እንኳን ሊከፍሉ የሚችሉ ሊኖሩ ይችላሉ። እና እንደዚህ አይነት ነገር ይሄማ ሊሆን አይችልም፣ ፌዴሬሽንማ እንደዚህ መቀጠል አለበት ምናምን ብለው ጮሁብን። ከዛ የነበረውንትን ምንድን ነው ምንጫችሁ ምናምን ስትላቸው እንግዲህ በአደባባይ የተናገረው ድንኳን አከራይተን በዛው በሚገኝ ትርፍ እንትን ብለን በዛ ህፃን ልጅም በህፃን ልጅ ብሎ ሊታሰብ የማይችል ይሄ ከ200,000 በላይ የሚያወጣ ዝግጅት እንደዚህ አይነት እንትን ሊሆን እንደማይችል አስረዳ ናቸው። ፊት ለፊት ሊቀበሉ አልቻሉም። እንደዛ በተለይ እዛ አካባቢ ለሚደረጉ አሁን ለዚህ ዝግጅት ስለሚደረገው የሆነ ነገር ብሎክ ያደረጋቸው ይመስላል። በቃ የሆነ ስትጠይቃቸው ሁሉ ሊቀበሉ አይፈልጉም። ለተጠየቁ ጥያቄ አንዳንዱ ላይ ስሬት ከመመለስ ሌላ ነገር ነው ሲመልሱ ነበር። ይሄ ፋክት ነው። እኔ ከዚህ ቃል እምነት ዳ ነው አንዲት ሴንቴንስ
በጣም ጥሩ አቶ ሳምሶን ዝግጁ እንቀጥላለን። በሚቀጥለው ሳምንትም እንቀጥላለን። ይህን ውይይትን በዚሁ በቀላሉ አንተው ቀጥል። እሺ፣ አሳጥረውና ቀጥል። ኦኬ፣
ከዛ ይህን በዛ ሁኔታ ተለያይተን ወዲያው ከሳምንት በኋላ በዛ በፍራንክፈርቱ ላይ የተቀሩ ቡድኖችን ኢትዮ ኮለን እና ኢትዮ ሙንሽንን አካተን ሁሉን ነገር አስረድተናቸው የአቋም መግለጫ ወጥተን እንደማንካፈል አሳወቅን። ያንን አድርገን እያለ ሜይ 15 እኛ የውስጥ እዚህ ጀርመን ውስጥ ያለውን ዝግጅት በማጠናከር ወደ በርሊን ለመሄድ ሶስት ሳምንት ነው ሁለት ሳምንት ይቀረን ኢትዮ ማነው አቶ አንድነት ከሮም ይደውልና ያው በቴሌኮንፈረንስ ያነጋግረናል። በዛ ቴሌኮንፈረንስ ላይ የተገኙ ሰዎች ከኑረንበርግ ሁለት ሰዎች እኔ እና አቶ ጃምቦ ከስቱትጋርት ስሞን ከፍራንክፈርት ነቢዩና ዮናስ ከኢትዮ በርሊን አቶ በላይ እነዚህ በተገኘንበት ስብሰባ አደረግን እና በጣም ማንሰምተን ማናቆን ሰርፕራይዝ አደረግን እና ምን አለ መሰላችሁ ይሄ ዝግጅት የወሰድኩት እኔ ራሴ ነኝ። ከእነሱ ተቀብዬ ወደዛ የወሰድኩት እኔ ነኝ ኃላፊነት ወስጄ። ምክንያቱም ፌዴሬሽኑ ከፍተኛ ኪሳራ ደርሶበታል። እንደውም እነሱ ካሉት በላይ ሌላም ያለ ይመስለኛል። እና ፌዴሬሽኑ ለማዳን ወሰድኩና እኔ ነኝ ያዘጋጀዋለሁ የዚህ ዝግጅት ባለቤት። የዝግጅቱ ሁለት በስሬ የተቀጠረው የሚሰሩ ሰዎች አሉ። አንዱ ሀብታሙ ይባላል፣ አንዱ ፍራንሲስኮ ይባላል። ይሄ ቃል ተቃል ያለውን ነው ነገር እና እኔ አለ ከተለያዩ ስፖንሰር አግኝቼ አለ የት ነው ስፖንሰር ያገኘው ሁላችንም ጠይቀነዋል። እኔም ጠይቀዋለሁ ሌሎችም። ስፖንሰሩ በአብዛኛው ከኢትዮጵያ እንደሆነ የተለያዩ ስፖንሰር ስሞችን ጠፍቷል። እኔ ከሀገር ከወጣው ረጅም አመት ስለሆነ እኔ ስፖንሰሮችን ስም ማስታወስ አልችልም። ከዛ አልፎ ይህን ያህል ሺህ ብር በእጄ ላይ አለ የተረፈ ከምናምን ተርፎ ወደ ከ35-40 ሺህ የሚሆን ያንን ብር ግን ለፌዴሬሽኑ አመራር አካላት መስጠት አልፈልግም። ምክንያቱም እነሱ ብዙ ዳውስ ስለሆኑ እንደገና በዳ ውስጥ ከተው ገንዘቡ ሊያጠፉ ስለሚችሉ ሌላ ፌዴሬሽኑን የሚወክል ኮሚቴ አቋቁሙና ከእነሱ ጋር መነጋገር ፈልጋለሁ። ይህንን ለእነሱ ነው አሳልፈ የምሰጠዋል።
በጣም ጥሩ።
አንተ መጀመሪያ
በጣም ጥሩ። ቆይ አቶ ሳምሶን 10 ደቂቃ ነው የቀረኝ። አሁን እንትን አማን ነው ሮቤርቶም አለ። ይገባኛል፣ ችግሩ ይገባኛል። እንደውም እንደሰማሁት ከሆነ አቶ አንዳለም ነው አቶ አንተ ነህ ያልከው ሰውዬ ሂልተን ሆቴል ስብሰባ አድርጎ ነበር ወይንም ፕሮሞሽን ስብሰባ አድርጎ ነበር።
አንዴ እንትን ልጨርስና እንዴ አንተ ፌዴሬሽኑ በፌዴሬሽኑ ስም ነው ወይስ ስፖንሰር ስትጠይቅ ነበር ወይስ በራስህ ስም ነው ብለን ጠይቀነዋል። አይ በፌዴሬሽኑ ስም ነው። ታዲያ በፌዴሬሽኑ ስም ከሆነ ለምንድን ነው በፌዴሬሽኑ አካውንት ቀጥታ ስፖንሰር የሚባሉት ማያስገብ? ሁለተኛ የሚመረጡት ስፖንሰሮች እኛ ቦርድ ሜምበሮች እናውቃቸዋለን፣ አመራሮች ያውቋቸዋል፣ ምንም ነገር የለም። እኔ ግን ቀጥታ ገንዘቡን በእጅ ተቀብዬ ማመጣው ነው በአደባባይ የተናገረው ነው።
ኦኬ።
ከዛ አልፎ ከሁላችንም ውጪ በሆነ መንገድ ሂልተን ሆቴል ላይ ፌዴሬሽኑን ወክሎ አቀረበ። ይሄ ሁላችንም በጣም ግራ ያጋባ ነገር እና ይሄን ይመስላል።
በጣም አመሰግናለሁ፣ በሰፊው ስራ በራልን። ሮቤርቶ ከኔ ጋር ነህ?
አዎ አለ።
እየሰማ ነው ይሄንን ሁሉ ጉድ?
አዎ እየሰማው ነው።
ታውቅ ነበር አንተም?
አዎ ያው ከእናንተ እኩል ነው እንጂ አወቅኩት አውቀዋለሁ።
ኢጣሊያ ተቀምጠ ይሄንን አታውቅም?
ብዙዎቻችን እኛ ኢትዮ ሮማ ያው ቀደም እንደነበርኩ ትኩረታችን ሁሉ ፉትቦል ላይ ስለሆነ እንደዚህ አይነት ነገሮችን አንከታተልም። ግን ምንም አያስደንቀንም።
ለምን
አያስደንቀን ነገር ምንም ነገር የለም።
ለምን ሮቤርቶ ለምን አያስደንቃችሁ?
ሁሉም ቆንጆ ነገር ላይ ሁሉ ጊዜ የሚበጠብጥ ነገር አይጠፋም። ምክንያቱም አሁን በትክክሉ እንነጋገር ከተባለ ያው ሳምሶንም ጠቅሶታል የፌዴሬሽን አመራር ቀላል አይደለም መምራት ማለት። እንኳን አንድ ፌዴሬሽን የምንል ኢትዮጵያ የሚያሰባስብ ቀርቶ አንድ ቤተሰብ መምራት ከባድ እንደሆነ እያንዳንዳችን እናውቃለን እና ትልቅ ኃላፊነትም እንዳለባቸው እናውቃለን። የሚሰሩትም ያው በነፃ እንደሆነም እናውቃለን በፍላጎትና በስሜት። በጣም ብዙ ቆንጆ ነገሮች በህይወታቸው ላይ ሰርተዋል። አሁን አመራርም ላይ ያሉት ጠቅላላ ከሊቀመንበሩ ጀምሮ ተከበደ ግርማም ሆነ ታሪክም ሆነ ካሱም ሆነ ማንም ሆነ በጣም ብዙ ትልልቅ ነገር የሰሩ ሰዎችና እኛ ትልቅ ሰው ናቸው ብለን መርጠን ያስቀመጥናቸው ናቸው። እኔ ምርጫው የመጨረሻ ምርጫ ላይ ለሊቀመንበርነት ከመረጥኩት አንዱ ነኝ።
ኦኬ።
እና እኔ እንደማየው ከሆነ የተገደዱት የሆነ ነገር አለ። ምክንያቱም እኔ እንደማውቃቸው ድረስ ይህን ያህል ትራንስፓረንትነት የጎደለበት ነገር ለመስራት ወይ እኛ የማናውቀው የተደበቀን ነገር አለ ትልቅ ነገር ማለት ወይ ለነሱ ትልቅ ነገር ወይ እኛ መፍታት የምንችለው የነበረው ጠቅላላ ተሰባስበን ወይም ደግሞ ሰው አሳስቷቸዋል። ሰው ሊያሳስት ይችላል። ምክንያቱም የናፍጌ ይሄንን አስተካክዬ ይሄን ካለ እውነት መስሏቸው አብራቸው ሊጓዙ ይችላሉ። ችግሩ ግን ትልቁ ችግሩ ምንድን ነው? የተወሰኑ ቡድኖች ገና አልመጣም ሲባል እኔ ራሴ ስብሰባ ላይ መጀመሪያ የተናገርኩት ነገር እንደ ሽማግሌም ሆኜ እስኪ ጀርመን ሀገር ላይ ሄደን ተሰብስበን እናውራ አልኩኝ። ተሰባላ ያው ጆኒን ባለበት ያው በእለቱ የነበሩትም ኢትዮላንድ እና የተለያዩ ቡድኖች ተሰባላ ብዬ ጠየቅኩኝ። ምክንያቱም ያንን ነገር ለመፍታት ነበረ። ነገር ግን የተመለሰልኝ ምላሽ በኔቶ እርግጠኛ ይመጣሉ ነው። ይሄ ነው የተሰጠኝ።
ከማን ሮቤርቶ ከማን ነው የመልስ የመጣልህ? ከስራ አስኪያጁ ነው?
ከጆኒ ነው ያለኝ። ምንም አታስብ፣ ችግር የለም ይመጣሉ በኔቶ። ይሄ ሰው ኪድ ያለው ነገር ነው። ግን ይሄ ነገር እኔ አልተዋጠልኝም። ምክንያቱም እኔ ትንሽ ቡድንም ቢሆን የመራው ሰው ነኝ እና ቅሬታዊ ሲኖሩ ወዲያውኑ ካልተፈቱ ስር ይሰጡና ይኸው ትልቅ ችግር ያመጣሉ እና እስከ መከፋፈል ሪስክ ድረስ ይገባል ነገሩ። መከፋፈል ደረጃ አንደርስም። ምክንያቱም እንደማየው ከሆነ ሁሉም አንድነትን የሚፈልግ ዩኒቲ የሚፈልግ እንዴት ነው ኢትዮጵያውያንን እና ትውልድ ኢትዮጵያውያንን ሁሉ የሚያገናኝ ትልቅ ሚና እና ትልቅ ቦታ ስለሆነ ይሄ ኤስ ካፌ ማንም ሰው እንደመከፋፈል እንደማፈልግ አውቃለሁ። ነገሩ ግን ትንሽ የሚለኝ ቅር የሚያሰኘኝ ምንድን ነው፣ አሁንም በአሁኑ ዕለት አሁን ለምሳሌ የሚቀሩት ቀናቶች ናቸው፣ በጣም ትንሽ ቀናቶች ናቸው እና የድሮ ኢንቱዚያዝም የለም። እንዴት ነው በዚህ ቀን ይሄ ይደረጋል፣ በዚህ ቀን ሄዳ ፈቃድ ራሱ አልቋል። እንዴት ነው የፈቃድም ችግር አለ። አሁን ብዙ ሰው እየጠየቀ ነው ፈቃድ አልቋል ወይ። በመንግስታት ደረጃ በጣሊያን ሀገር የሚጠየቁ ፈቃዶች አሉ አይደለም? እንደ አንድ ዝግጅት እንደዚህ አይነት ዝግጅት ሲደረግ
ትክክል።
እንደነሱ አይነቱ ምሳሌ በሌላው ጊዜ ሌሎች ሀገሮች ላይም ሲዘጋጅ ኦልሬዲ ሁሉ ነገር አልቋል ይኸውና ብለው ለትራንስፓረንትነት እንዲሁም አንዳንድ ጊዜ ኮፒውን ሁሉ በኢሜል ለምን የሚልኩበት ሰዓት ሁሉ አለ እና እነዚህ ነገሮች ራሱ እየተከሰቱ አይደለም። ብዙ ሰው ደስተኛ ያልሆነበትንም ምክንያት ጠቅሻለሁ። ብዙ ኢትዮጵያውያን ለምሳሌ የጀርመን አብዛኛው ቡድን 7 ሆኑ 8 መስራች ማለት ይቻላል አይደለም? እንደ ከመስራቾቹ መሀል ይሄ ነገር እንዲፈጠር ካረጉት መሀል ይሄ ትልቅ ቅራኔ ካለ ምንድን ነው ተብሎ ወዲያውኑ ምርምር ውስጥ ተገብቶ መስተካከል የሚችል ነገር ነበር። ይሄ
ሳይወሰድ ማለት ነው። ቆይ ሮቤርቶ ላቋርጥ። ይሄ አንተ እንደምትለው ነው፣ እኛም ሎጂካል የሚገባን ችግር ሲፈጠር ወዲያውኑ መፍታት ያስፈልጋል። በተለይ ደግሞ መስራች የሆኑ ድርጅቶች እንደነ ጀርመኖች አይነቶቹ ቦይኮት እናደርጋለን ሲሉ ስራ አስኪያጁ ደንገጥ ብሎ ቶሎ ብሎ በሉን ዋይ ማለት አለበት። ግን አሁን እንደተናገርከው ከሆነ ሊቀመንበሩ አቶ ዮሐንስ ያለው ተው በኔ ይሁንብህ አሁን እንደዚህ ቢሉም ይመጣሉ ነው ያለው እንጂ ችግሩን ለመፍታት አልሞከረም ነው የምትለው? ለምን
ችግር እንደሌለ ተደርጎ ነው የተወራው በእለቱ ማለት? ሁላችንም እኛ ደንግጠናል። ምክንያቱም ስብሰባ ተብሎ ኖቬምበር ላይ በመጀመሪያ ደረጃ ኖቬምበር ላይ ተደርጎ አይታወቅም። ሁልጊዜ ልክ አመቱ ሲገባ ነው የሚደረገው። ፌብሩዋሪ ላይ ወይ ማርች ላይ ነው እንዲህ አይነት እጣም የሚወጣው ምንም የሚለው። ግን በዛን ዕለት በኖቬምበር ላይ ሲደረግ ያየናቸው በጣም የተቆጠሩ ቡድን ሆኑብን። ማለት የጀርመን ቡድን ብቻ ሳይሆን ብዙ ቡድኖች ቀርተዋል ስብሰባው ላይ። እኔ አሁን ዲቴይሉ ፊት ለፊቴ ወረቀቱ ይዘዋለሁ። በጣም ትንሽ ቡድን ነው የመጣው። ኢትዮ ስዊስ፣ ኢትዮ ሆላንድ፣ ያው እኛም እዛው ስለምንኖር ኢትዮ ሮማ፣ ያው ኢትዮ ኢታሊን ወክለው የተወሰኑ ልጆች፣ በቃ በጣም ጥቂት ቡድን ነው የመጣው። የእንግሊዝ እንትና መስፍኔ፣ በቃ እነዚህ በጣም ሌላ ጊዜ የምናየው ድምቀት አላየንም። ስለዚህ ገና በዛን ሰዓት ቅሬታዎቹ መታወቃቸው ግልጽ ነበረ። ግን እኔ እርግጠኛ ነኝ አሁን የምደጋግመው ነገር እኔ በፌዴሬሽኑ አሰራር ብዙ መስዋዕት ያደረጉ ሰዎች ናቸው። 5ቱም ሆኑ 4ቱም ሆኑ በፊትም የቀድሞዎቹ አሁን ስለ በፊቶችም እናውራ ካለን ብዙ መስዋዕት አድርጋል እዚህ ደረጃ ለማድረስ እና እኔ እየጠበቅኩ ያለሁት በትግስት የተገደዱበትን ምክንያት እንዴት ነው ለምን እንደተገደዱ ይህን ነገር ትራንስፓረንት ላለማድረግ። አሁን ለምሳሌ በማንኛውም ማህበር ላይ አብሶ ብርን በሚመለከት አሁን ለምሳሌ ብር እያዘወተርን አሁን የፌዴሬሽኑ ብልሽት ትልቁ ሁልጊዜ ስብሰባ ላይ የማወራው አብሶ ከአብዛኛው ሰው ጋር እንትን ስል ስናገር እንትን ምለው ኳሱ ተረስቷል። አሁን ስለ ኳሱ አይወራም። አሁን ለምሳሌ እኔ ቤልጅየም ላይ የመጀመሪያ ጊዜ ሲሄድ ያለው የኳስ ድምቀት ቢዝነሱ በሁለተኛ ደረጃ ነበር የሚመጣው። ይሄ መሸጡ፣ መጠጡ፣ ሸቀጣሸቀጡ፣ ዳንሱ ምናምኑ በኋላ ከዛ ቀጥሎ የሚመጣ ነገር ነው። በዛሬው ዕለት ግን የማየው ህዝቡ የማይገባው ኳሱ ምክንያት ሆኖ የሚያገናኘን ነገር የሆነ ጠቅላላ ዩሮፕ ላይ ያለውን ኢትዮጵያ የሚያገናኝ ነገር ሆኖ ኳሱ ይህን ያህል ሜዳ ላይ እንኳ ስንጫወት የሜዳ ቁጥር እንኳ ለማወቅ ችግር እየሆነብን የሮጥን የት ነው የምንጫወተው የት ነው የምናደርገው የምንልበት ደረጃ ነው የመጣ ነው። ይሄ በእርግጥ የሰውም የትውስር ማነትም ችል ሊሆን ስለምንችለው ቢሆንም ግን ያው ትኩረት አልተሰጠውም ማለት ነው። ግን ብር ላይ በጣም ትኩረት እየሰጠን ፍቅራችን ቀነሰ ማለት ነው።
ሮቤርቶ ላቋርጥህና 10 ደቂቃ ቀርታኛለች። ለሁለታችሁም ችግሩን ሰምቻለሁ። ችግሩም የሚያልቅ አይደለም፣ በጣም ብዙ ነው፣ የተወሳሰበ ነው። ለኛ ደግሞ በሌላ በኩል እናንተ ከምትሉት በተጨማሪ የሚደርሰን ኢንፎርሜሽን አለ። አሁን ሮቤርቶ ስትል የተገደዱበት ነገር መኖር አለበት። እነዚህ ሰዎች ጥሩ ሰዎች ናቸው፣ ግን አንድ ችግር ውስጥ ገብተዋል። ምንድነው? ጥብቂያ ውስጥ ገብተዋል ብለናል። እኛም የምንባለው የሚደርሰን ኢንፎርሜሽን የሚያሳየው ምንድነው እንደሚሉት ከሆነ ሃይጃክ ተደርጓልም የሚሉ አሉ፣ በገንዘብ ተገስቷልም የሚሉ አሉ፣ ሌላ ኃይልም እጁን አስገብቶበታል የሚሉ አሉ። ይሄን ሁሉ ክሊር ለማድረግ ራሱን ስራ አስኪያጁን ለመጥራት ደጋግመን ትናንት ሞክረናል። ከስራ አስኪያጁ ውስጥ ዋና ጸሐፊውን አግኝተነው አነጋግረነዋል። እሱ አሰራሩ ትክክል አልነበረም፣ ግን አሁን ከትናንት ማታ ጀምሮ እንነጋገርና እስቲ ለመፍታት እንሞክር ብሎኛል። በሚቀጥለው ሳምንት እንመለሳለን። ሌላው ከስራ አስኪያጁ ደግሞ የህዝብ ግንኙነቱን አግኝተነው አነጋግረነው ለጊዜው ስራ ስለሚበዛብን በአሁኑ ጊዜ መልስ መስጠት አንፈልግም፣ ከስብሰባው ከዝግጅቱ በኋላ ብሎናል። እኛ ግን ጥረታችንን እንቀጥላለን። ለሁለታችሁም ግን ሁለት ደቂቃ ሰጣችኋለሁ። ምን መደረግ አለበት? ሁለታችሁም ይሄ ማህበር እንዲቀጥል፣ ይሄ ዝግጅት እንዲቀጥል እንደምትፈልጉ በደንብ ተረድተናል። ምንድነው መደረግ ያለበት? በሁለት ደቂቃ ሳምሶን ጀምርልኝ። ምን ይደረግ ባጭሩ?
እኔ እንግዲህ እኔ አሁን ለእናንተ ኢንተርቪው አንሰጥም ሲሉ በአንድ የሆነ ቤት ነው ፋና ነው ምናምን ይሄ የኤቢሲ ወይም ምናምን ኢትዮ ምንድን ነው ድሬ ምናምን ቲዩብ ላይ ሰጥቷል ባለፈው ሳምንት ሊቀመንበሩ። ለምን ኢትዮጵያውያኖች በስነ ስርዓት የሚገኙበት ቦታ ላይ ለምን ኢንተርቪው ለመስጠት እንዳልፈለገ ራሱ ይመልሰዋል። እሱ እንዳለው ደግሞ የጥቂት ቡድኖች ቅሬታ ነው ያለው። የጥቂት ቡድኖች ቅሬታ ሳይሆን የሁሉም ቡድን አይናገረው እንጂ ግልጽ ጥያቄ ነው። ይሄ ሊፈታ የሚችለው በቅድሚያ ይሄ ፌዴሬሽን የስደተኞች ፌዴሬሽን እንጂ ያለው መንግስት ለትምህርት ልኮን ወይም ለቫኬሽን መተን ያለን ሰዎች አለን። የምንወክለው ስደተኛውን ነው። እስከሆነ ድረስ ማንም ይህን ፌዴሬሽን በፖለቲካ እንትን ሊያስገድደው አይችልም። የእነሱ አካሄድ ይህንን መጥራት አለ። ስደተኛው ራሱ ነው መወሰን ያለበት የሚሄድበትን መንገድ እንጂ እነሱ ከላይ ሆነው ልክ ሀገር እንደው ይቅርታ አድርጉልኝ፣ ሀገር ልክ እንደ ከአፓርታይድ ወደ ነጻ እንደወጣች ሳውዝ አፍሪካ አዲስ አበባ ሄደን የምንጨፍርበት ሰዓት አይደለም። ይህንን ነገር አልፈው ይህን ፌዴሬሽን
ሀሎ
መስመር
ኦኬ ተቋርጧል መሰለኝ። ቀጥል ሮቤርቶ፣ አንተ ቀጥል። በሁለት ደቂቃ ውስጥ ምን መደረግ አለበት? እሱ ተቋረጠ መሰለኝ።
አዎ መደረግ ያለበት ምንድን ነው? አሁን ልክ ዝግጅት እንዳለቀ ያው የምርጫ ፕሮግራም ይኖራል ወዲያውኑ። ማለት ያው የአሰራር ጊዜው ያልቃል የፌዴሬሽኑ እና ምርጫዎች ይኖራሉ። ወደ ምርጫው ከመሄዳችን በፊት መደረግ ያለበት ትልቁ ነገር ያጠፋ ሰው ይቅርታ የሚጠይቅበት ቦታ ማለት በክሊር አድርጎ ያጠፋበትን ምክንያቱን ሁሉን ነገር በመረዳት ይቅርታ በመጠየቅ ያው ከኛው ጋር መቅረብ። በጣም ደግሞ ከልቡ አውቆ ያጠፋ ደግሞ ሰው ካለ ዴፊኒትሊ እንዲታገድ ከፌዴሬሽን አካባቢ፣ ጥሩ ደግሞ የሰራ ደግሞ እንዲመረጥ በማድረግ ተሰብስበን ግን ሁላችንም የመጀመሪያው ነገር ትልቅ መልእክት የማስተላልፈው እቺ ፍንጭ ሆና የምንከፋፈልበት ነገር መሆን የለባትም። ምክንያቱም አንድነትን ነው የምናምነው፣ ዩኒቲ ነው የምናምነው፣ አበሻነታችንን ነው የምናምነው። ይሄ ደግሞ የአበሻ ትልቅ ኤቨንት ነው። እኛ እንደ ቀልድ እያየ ነው እየተጫወትን እየሳቅን እናሳልፋለን እንጂ በዓለም ደረጃ የምንታወቅበት ነገር ስለሆነ ተሰባስበን ሁላችንም ሁላችንም የእውነት ከልባችን ሆነ ይህንን ነገር እንደገና እንደነበረ ለማስተካከል ስህተቶችን ሁሉ ነቅፈን፣ እኔ አላቅም እንደምሰማው ከሆነ ፖለቲካ ሁሉ ገብቶበታል ነው የሚባለው። እና እኔ ደግሞ እንደዚህ አይነት ነገር ህጉም ደንቡም የሚለው ከፖለቲካ ከሃይማኖት ነፃ የሆነ ከዘር ከሁሉ ነገር ነፃ የሆነ ፌዴሬሽን እስከሆነ ድረስ እንደዚህ አይነት ነገሩ መገባት የለበትም። አሁን እኔ ይህንን ሳወራ እርግጠኛ አይደለሁም ይግባ አይግባ ግን እንደሚባለው ከሆነ እንግዲህ እንደዚህ ከሆነ በጣም ትልቅ
ተቋረጠ።
ሃሎ
ተቋረጠ። ሃሎ
ተቋረጠ።
ሃሎ ተቋረጠ።
ገብቻለሁ።
ኦኬ
ኦኬ
አንዴ ቃል ያለህ
እኔ የምለው አው እንግዲህ ቦርድ ሜምበርስ እንደሚደረገው በየጊዜው ተሰብስበን የፌዴሬሽኑን አቅጣጫ መስመር ማስያዝ አለበት። ፌዴሬሽኑ ውስጥ ሆነው የማንፈልገው አቅጣጫ ውስጥ የሚወስዱን ሰዎች አሉ። ይሄንን ማወቅ አለበት። ማናችንም የዚህ ፌዴሬሽን አቅጣጫ የሚመራው ህዝቡ እንጂ ወይም ሜር ሃይት ወይም አብዛኛው ተመራጭ ወይም ቦርድ ሜምበርስ እንጂ እንደፈለጉት የሚሽከረከር መሆን የለበትም። ከዚህ ነፃ መሆን አለበት። እርግጠኛ ነኝ ይሄ ነገር በግልጽ በቅርቡ ደግሞ ይሄ ነገር ተፈቶ ፌዴሬሽናችን ድሮ እንደምናቀው እኛም ሲዱን ድረስ 24 ሰዓት ተጉዘን እንደመጣን በፍቅር ይሄድ እንደምንገናኝበት ተስፋ አደርጋለሁ። ራሱን የቻለ እድር ማለት ነው።
አቶ ሳምሶን በመጨረሻ ባንድ መልስ አጭር የሶን ነው። ኢትዮ ኑርነንበርግ በጣሊያኑ ስብሰባ ዝግጅት ላይ ይገኛሉ?
አይገኝም። መቶ በመቶ እንግራቸዋል አይገኝም።
ጀርመኖች በአብዛኛው አትገኙም። እንግዲህ መልካም እድል እንመኝላችኋለን ለተነሳችሁበት አላማ ግብ ለማድረስ። እኛም ይህንን ዝግጅት በሚቀጥለው ሳምንታት ውስጥ እንከታተላለን። ኢትዮጵያኖች ራሳቸው እንደ ዜጋ እነሱ ባሉበት የአውሮፓ ስፖርት ስለሆነ በአውሮፓ የሚገኙ ኢትዮጵያኖች እንዲወስኑ ነው የምንፈልገው። ሌላ ከውጭ ያለ ኃይል በኢትዮጵያ አውሮፓ በሚኖሩ ኢትዮጵያኖች ላይ እንዲወስን አንፈልግም። እጅግ በጣም እናመሰግናለን ሮቤርት። ሮቤርቶ ተቋርጦብናል፣ ግን ሮቤርቶንም እጅግ በጣም እናመሰግነዋለን። ጤና ይስጥልን፣ መልካም እድል ለሁላችሁም።
በጣም በጣም አመሰግናለሁ። በዚያ አጋጣሚ ለኢትዮ ስዊድን ቡድን አፍቃሪውና በጣም የቡድኑ ደጋፊ መሆኔን በዚያ አጋጣሚ ብትገልጽልኝ። ከ2011 ጀምሮ በኢትዮ ስዊድን ውስጥ ለምንድን ነው ተጫዋቾች ድሮ የምናየውን ያንን ኮከብነታቸውን ለምን ቀነሱብን? ይህንን አጣሩልን። እናመሰግናለን። መልካም መልካም ቀን እመኛለሁ።
እንግዲህ አድማጮቻችን ፕሮግራማችን ሊጠናቀቅ አንዱ ለሶስት ደቂቃ ነው የቀረው። ከዛ ቀደም ብሎ ግን አሁንም ብይት በተመለከተ የስዊድን ቡድን ለምን አልቀረበም ለምትሉት፣ የስዊድን ቡድን ይቀርባል፣ ሊቀርብም ደግሞ ተስማምተን ነበር፣ ግን በእኛ የሰዓት እጥረት ምክንያት አላቀረብነውም። የስዊድን ቡድን ምስጋና ደርሷቸዋል ከኢትዮ ኑርነንበርግ፣ አድናቆታቸው ደርሷቸዋል ብለን እናምናለን። በሚቀጥለው ሳምንት የስዊድን ቡድንን ይዘን እንቀርባለን። ይሄ ነው እንግዲህ የስዊድን በተመለከተ። የስዊድን ቡድን በሚቀጥለው ሳምንት ይቀርባል። የዛሬውን ጥያቄ በተመለከተ እንግዲህ አንድ አድማጭ ምን ብለው መልሰዋል? አሌክስ የሚባሉ አህመድ የተማረበት ትምህርት ቤት ብለዋል። እንግዲህ የቱ እንደሆነ
አይ እንግዲህ ከቀደም ጀምሮ ያው ሬዲዮ እኮ እንትን እያልን ነበር። አህመድንም ካልተናገርኩ ለስተቸግረን ነበር። የኔ ትምህርት ቤት ነው ብለዋል ገና ስንጠይቅና፣ ዛሬ መልሱን እሱ እንዲነግረን ከመላሾች ጋር ብዙ በነገራችን ላይ በጣም ነው ደስተኛ የሆንኩት። ብዙ አድማጮቻችን ተሳትፈዋል፣ ሞክረዋል፣ ግን በለስ ቀንቷቸው የመለሱልን የተወሰኑ
ሰዎች አሉ። ስማቸውን አንተ ጥቀት። የኚህ አቶ አሌክስ የሚባሉት አህመድ የተማረበት ትምህርት ቤት ብለው ነው የዘጉት። እንግዲህ መድኃኔ ዓለም ትምህርት ቤት ነው የሚባለው፣ በጉለል የሚገኘው ባላባት ነበር የጥንት ስሙ። እንደውም አንድ ጓደኛ ያለ አብሮኝ አመን ነው በእኔው ትምህርት ቤት የተማረ የኔ ጁኒየር ነው መኮንን፣ ያስታውሰዋል። ምን ይላል? እዚህ ከማይሞተው የሰው ልጆች ይላል በሩ ላይ አስታውሳለሁ። እኔ ረስቼዋለሁ። መኩዬ ግን
ከዚህ ከማይሞተው የሰው ልጅ ማደጊያ ግቡ።
አዎ እንደዚህ ይላል። መንግስቱ ወርቁ ትምህርት ቤት ነው፣ ዓለም ፀሐይ ወዳጆ ትምህርት ቤት ነው። ዓለም ፀሐይ ወዳጆ የኔ ሲኒየር ነች። እኔ 9ኛ ክፍል ሆኜ እሱ 12 ነች ምናምን ናቃታለሁ። ትምህርት ቤት ውስጥ የኢትዮጵያ የአዲስ አበባ ትምህርት ቤቶች የአማርኛ ውድድር አሸንፋ ምን የመሰለ ዋንጫ ያመጣች ጀግና ነች።
መላሾቻችን ዘውዱን ለማን
አሁን እንግዲህ መላሾቻችን ዛሬ ዮሐንስ ተስፋዬ ከስቶኮልም አቶ ታምራት እንዲሁም መልሰዋል። ሌላ አንድ አድማጫችን ደግሞ ስማቸውን ሳይጠቅሱ መልሱን ግን በትክክል መልሰዋል። ስልኩ ተቋርጦባቸዋል። መልሱን መልሰው ማን ያለንም ትብርት ቤት ብሎ መልሰዋል።
ባላባት የጥንት ስሙ ነው ባላባት ወይ መዳንያለም ወደፊት እናስረዳለን ምን ማለት እንደሆነ።
እንግዲህ ዛሬ ሳምንቱ ፕሮግራማችን እዚህ ላይ ጊዜ ገድቦናል።
አይ ከዚህ በፊት ግን አድማጮቻችን ይቅርታ መጠየቃለብን የበረከት የመዝራኛ ፕሮግራም ባለመቅረቡ ምክንያት በሰዓት ጥበት ነው ያላቀረብነው። በሚቀጥለው ሳምንት ይዘን እንደምንቀርብ ቃል እንገባለን።
የበረከት አፍቃሪዎች ይቅርታ
እንጠይቃለን።
ያው በሳምንት ሰው ይበለን ብለን እኛም እንሰናብት ዛሬ ፕሮግራማችን።
ጤና ይስጥልን።
ሰላም አገናኝ።